የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይላል የተለመደውን የዞትር ያክብሩት ሰላምታችንና ያስቀደም የዛሬ የካቲት 17 ቀን 2011 ዓ.ም ተምረት ወይና የፌብሩዋሪ 24 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ በ15 ቀኑ የተዝጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። ልክ ከምሽቱ 12 ሰዓት ጀምሮ ሰፊ ጥያቄና መልስ ጊዜ ካንዲት ታዋቂ ኢትዮጵያዊት ጋር ይኖረናል። እንግዳችንን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
She bet on the land and I wear the ታሪክ ማህደር እንደምን ከረባችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ ዝግጅት አባ ገስጥ ራስ አበበ አረጋይ ባበራ ጀምበሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 5 የሸዋ አርበኛ ክፍል 3ን ይዘንላችሁ ቀርበናል። በዚህ አጋጣሚም በጽሑፉ ውስጥ የምንጠቅሳቸው የዓመት አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆኑን ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ ባበራ ጀምበሬ ዶክተር ምዕራፍ 5 የሸዋ አርበኛ ክፍል 3 ደጃዝማች አበራ ካሳና ወንድማቸው ደጃዝማች አሳወሰን ካሳ የራሳቸውንና የአባታቸውን አሽከሮች እንደዚሁም ብፁዕ አቡነ ጴጥሮስን የደብረ ሊባኖስን ካህናትና ታቦተ ሕጉን ይዘው እንደ የስምምነቱ በእንጦጦ ቤተክርስቲያን በኩል ባይሆንም በካራ ቅርጢ በኩል ጉለሌ ተሸህ ወጆሌ ሱቅ ድረስ ወርደው ታዲስ አበባ ከተማ ጠባቂዎች ጋር ተተታኩሱ በኋላ ብፁዕ አቡነ ጴጥሮስ በጠላት እጅ ሲወድቁ እነ ደጃዝማች አበራ እለቱን ወደ ሰላሌ ገሰገሱ። ካህናቱም በብዙ ጥረት ታቦተ ሕጉን ይዘው ወደ ደብረ ሊባኖስ ገዳም ተመለሱ። ደጃዝማች ፍቅረ ማርያም ናደው አባ ተጫን በስምምነቱ መሰረት በቦሌ በር ገብተው በፈጸሙት ተወዳዳሪ የማይገኝለት የጀብዱ ሥራ ጠላትን ቦታ በመለዋወጥ 3 ቀንና ሌሊት እርስ በርሱ አስተላለቁት። ስመጥሩ ጀግና ጠላትን ሲያጠቁ ቆይተው በሌላ ውጊያ ላይ ጥቅምት 16 ቀን 1929 ዓ ም ለውድ አገራቸው ነጻነት ሕይወታቸውን አሳለፉ። ደጃዝማች ባልቻ ሳፎ አባ ነፍሶ ደግሞ በፉሪ በር ስታሮጌ አውሮፕላን ማረፊያ ድረስ ገብተው ጠላትን ስቃዩን አሳዩት። የ90 ዓመቱ ጀግና በአድዋ በመድፍ ተኳሽነት በ በወጣትነታቸው ያሳዩትን የጀግንነት ሥራ ታርባ ዓመት በኋላ በአዲስ አበባ ከተማም ደገሙት። አብረዋቸው የነበሩት ሰዎች ጠላት ባየለ ጊዜ የሚዋጉበትን ቦታ ለቀን እንሂድ ቢሏቸው ቆሜ የሄድኩ ለአገሬ ባልዋጋላት አጼ ምኒልክ በሰማይ ቤት ይወቅሱኛል በማለት ሲዋጉ ጠላትን ክፉኛ አሸበሩት። በመጨረሻው ግን ጠላት ተረባርቦ ሊማርካቸው ቻለ። በደረሰበት ጉዳትና ውርደት እጅግ የተበሳጨው ጠላት ያለ ርኅራሄ አዛውንቱን ገደላቸው። ለቃል ኪዳናቸው ሕይወታቸውን አሳለፉ። በእነዚህም ጀግኖች ተጋድሎ አዲስ አበባ ተሸበረች። የጣሊያ ባለሥልጣኖች በእጅጉ ተደናገጡ። የአዲስ አበባ ከተማ ዙሪያዋን በአርበኞች ሳትከበብ አልቀረችም በማለት ጣሊያኖች ጦራቸውን ተቦታ ቦታ አንቆራጠጡ። ወደ ከተማይቱ በሚያስገቡት በሮች፣ የመፈተሻ ስፍራዎች ሁሉ ያቆሟቸውን ቃፊሮች አጠናከሩ። ሰላዮቻቸውን በዛን ጊዜ ፍርማቶር የተባሉ ዥር ሊጠቡ ወሬ ሊያነፈንፉ በየስፍራው ተሰራጩ። ነገሩ ለከተማይቱ ነዋሪዎች እንግዳ ደራሽ በመሆኑ የሽብሩን ፈጻሚዎች አመጣጥና ዓላማ በውል ለማወቅ ባለመቻላቸው በእጅጉ ተጨነቁ። ጣሊያኖችና ባንዶቻቸው የሰውን አመለካከት ብቻ ሳይሆን የገዛ ራሳቸውንም ጥላ እያስበረገጋቸው ቅጡ ጠፋቸው። ግና ምን ያደርጋል፣ በአመራር ቅርጅት ጉድለት ምክንያት የታሰበው ማጥቃት ባጭሩ ተቀጨ። በዚህ ተስፋ ባለመቁረጥ ሌላ የተባበረ የማጥቃት እርምጃ ለመውሰድ የሸዋ አርበኞች መሪዎች በመላላክ ላይ ሳሉ በልዑል ራስ ኃይሉ ተክለ ሃይማኖት አግባቢነት ደጃዝማች አበራ ካሳና ወንድማቸው እጃቸውን ለጠላት በመስጠታቸው የበላይ አስተባባሪ የማግኘቱ ችግር እንደገና ተከሰተ። በየቦታው ለትግል የተነሳሳው አርበኛ ሁሉ የአስተባባሪ ያለህ ያውራ ያለህ ባይ ሆነ። ስለዚህም ስመጥር የሆኑት የአርበኞች መሪዎች እየተሰባሰቡ በጉዳዩ መምከር መዘከር ጀመሩ። በሰሜን ሸዋ በተደረገው ስብሰባ ላይ በምዕራብ ኢትዮጵያ ጎሬ ላይ ሆኖ ትግሉን እንዲመራ የታሰበው ቡድን ብዙ መሰናክል ስለገጠመው ግዳጁን ሊወጣ ሳይችል ቀረ። ስለዚህ የአርበኞችን ተግባር ለማስተባበር ምን ማድረግ ይሻላል ሲሉ አባ ገስጥ ጥያቄ አቀረቡ። ለሰሜን ሸዋ የአርበኞች አስተባባሪ አድርገን የመረጥናቸው የደጃዝማች አበራ ካሳ ጉዳይ ለጠላት እጅ ተመስጠታቸው ጋር ስላከተማ ሌላ አስተባባሪ መምረጥ አለብን በማለት አንዱ የአርበኞች መሪ መለሰ። ሌላው አርበኛ ምድር ሰማዩን ባንክሮ እየተመለከቱ አስተባባሪ በመታጠቱ ትግሉ የተናጠል ሆኗል፣ የአርበኞችም ስንዘራ ጠላትን ለማዳከም እንጂ ተስር ተመሰረቱ ለማናጋት አልቻለም። ስለዚህ ከሌሎች አርበኞች መሪዎች ጋር ተላልከን የበላይ አስተባባሪ መሰየም አለብን ስላሉ በዚሁ ጉዳይ በሰፊው ለመነጋገር ቀጠሮ ተያዘ። በዚሁም መሰረት በሸዋ በተለያዩ አካባቢዎች የሚገኙ የአርበኞች መሪዎች ትግላቸውን በአንድ አመራር ለማካሄድ ይችሉ ዘንድ የበላይ አስተባባሪ ለመምረጥ ግንደበረት ውስጥ ተሰበሰቡ። በዚህም ስብሰባ ላይ በሸዋ በልዩ ልዩ ስፍራ የምንገኙ አርበኞች በሐምሌ ወር 1928 ዓ.ም ተብረት ግንብቹ ላይ ተገናኝተን ለአምስት ቀናት ተተመካከርን በኋላ ቢቻል ጠላትን ደምስሶ የአዲስ አበባን ከተማ ለመያዝ፣ ይህ ባይሆን ደግሞ የጠላትን ኃይል ለማመናመን በወሰንነው መሠረት በሐምሌ 21 ቀን 1928 ዓ.ም ተብረት በአዲስ አበባ በጠላት ላይ አደጋ ለመጣል የሞከርነው ሙከራ ያልተሳካው በስፍራው አስተባባሪ ባለመኖሩ ስለሆነ በዚሁ ጉዳይ አጥብቀን ልናስብበት ይገባል ሲሉ አሳሰቡ አንድ የአርበኛ መሪ። እንዳልከው ደጃዝማች ፍቅረ ማርያም አባተጫን በየካ ደጃዝማች ባልቻ አባ ነፍሶ በሰበታ በኩል በቀነ ቀጠሮ ደርሰው በጠላት ላይ አደጋ ሲጥሉ ዘመቻው በሚገባ ባለመቀነባበሩ ተሌሎቹ አቅጣጫዎች መምጣት የሚኖርባቸው አርበኞች በሰዓቱ ባለመድረሳቸው ሙከራው መክሸፉ ሲቆጨን ቆይቷል አሉ ሌላው የአርበኞች መሪ ቁጭታቸው በግንባራቸው ላይ እየተነበበ ነው። እንደ ምክሩ የጅሩን ጦር ይዤ በእንጦጦ ኢየሱስ ቤተ ክርስቲያን በኩል ወርጄ እላይኛው ግቢ ሰፍሮ በሚገኘው ጠላት ላይ አደጋ ለመጣል የተሰጠን ግዳጅ ለመወጣት በቅድሚያ ጓዳ ላይ የማሳሳቻ ውጊያ ከፍቼ ተዛ በኋላ በቀበና አቡ አቅጣጫ ስመጣ እቅዱ መክሸፉን በመስማቴ ነበር ወደ ጅሩ የተመለስኩት በማለት አባ ገስጥም በእቅዱ አለመሳካት መበሳጨታቸውን ገለጹ። ላለፈ ክረምት ቤት አይሰራም እንዲሉ ባለፈው በመጸጸት ፈንታ ለወደፊቱ ስራችን ይቃና ዘንድ እንዲመሩን አባ ገስጥን እንምረጣቸው ሲሉ ታርበኞች መሪዎች አንዱ ሐሳብ አቀረቡ። ታልተፋሰው በማለት ሲያጉመተምቱ አይናቸው ደም ፊታቸው ጉም ለበሰ አንዱ ያርበኞች መሪ። አሁን የሚመራው ሰራዊት ብዙ በመሆኑ ተጨማሪ ኃላፊነት ለመቀበል ያዳግተኛል በማለት አባ ገስጥ መልስ ሲሰጡ ነበር ተጨፍግጎ የነበረው የተቃዋሚያቸው ፊት የፈካው። አባ ገስጥ የበላይ መሪነቱን ኃላፊነት ለመቀበል የማይችሉ መሆናቸውን ስለገለጹ አዛውንቱ ደጃዝማች አውራሪ ደሴ የመላው ሸዋ አርበኞች አስተባባሪ እንዲሆኑ በሌሉበት ተመረጡ። በዛው አካባቢ ነበር ተተለያዩ አቅጣጫ የመጡ ሁለት መንገደኞች በመስቀለኛ መንገድ ላይ ተገናኝተው ስለ ወቅቱ ሁኔታ የተወያዩት። የአበቹን ባላባትና አበሮቹን ይዞ ተደሴም ተጨማሪ ጦር አስከትሎ ኮሎኔል ትራኪያኒ አባ ገስጥን ለመውጋት ጥቅምት 7 ቀን 1929 ዓ.ም ጫጫ ወንዝ ሲደርስ የጫጫን በር እንዲጠብቅ ተመድቦ የነበረው ልጅ ኩማ ባልቻ ጠላት ብዙ ጦር አንጋግቶ መምጣቱን ለማስታወቅ ወደ አባ ገስጥ ሰው ልኮ ተጥቂት ወታደሮች ጋር በመሆን በድፍረትና በቆራጥነት የመጣውን ጦር ገጥሞ ተጧት እስተማታ በመዋጋት ጠላት የጫጫን ወንዝ እንዳይሻገር ከልክሎ አሳደረው አሉ አንዱ መንገደኛ የወጣቱን አርበኛ ተጋድሎ በማድነቅ። ለመሆኑ አባ ገስጥ ይህን አስቀድመው አውቀው ይሆን ሲሉ ጠየቁ ሌላው መንገደኛ መልሱን በጉጉት እየጠበቁ። የጠላት መምጣት ተልኮባቸው ነበርና ሲገለገሉ ሲገሰግሱ አድረው ጥቅምት 8 ቀን ማለዳ ደርሰው ሳላይሽ የሚባለውን ተራራ ይዘው ብርቱ ውጊያ ተደረገ። ጠላት ተላይ በአውሮፕላን ቦምብ በመጣል ተታች ከባድ መድፍና መትረጊስ በመተኮስ ስላስቸገራቸው ይልቁንም ይረዳኛል ያሉት የአካባቢው ሰው ተኋላቸው የሚወጋቸው መሆኑን በመረዳታቸው የጦር ዕቅዳቸውን ለውጠው ወደ ዋዩ ለመመለስ ወደ ኋላቸው አፈገፈጉ አሉ በቅርቡ ተአካባቢው የመጡት መንገደኛ። ቀጥለውም ኮሎኔሉ በኩሉ በዛ ማለፉ እንደማያዋጣው ሲረዳ ተባባሪውን የባንድ አለቃ ያብቹ ገዢ አድርጎ ሹሞ ወደ ደብረ ብርሃን ምሽጉ ተመለሰ አሉ በረጅሙ የተነፈሱ። አብቹ በጠላት እጅ ወደቀት እንደ ብለው ተቆጩ ሌላው መንገደኛ። መቼ እንዲህ ታብቹ ነዋሪዎች ለጠላት ያበሩት ሰዎች ሁኔታ አስቆጭቷቸው አባ ገስጥ ለጠላት ያመነውን ወገን ጥቅምት 22 ቀን 1929 ዓ.ም ተብረት ወክተው የጠላትን ምሽግ አስለቀቁ። ለጠላት ገብተው ህዝቡን ይሰብኩ የነበሩትም ሰዎች ቤት እንዲቃጠልና ከብታቸው እንዲዘረፍ አደረጉ። ሀገሬውንም አሳምነው አብቹን እንደገና በእጃቸው አስገቡ አሉ ሌላው መንገደኛ በፍጹም ገጽታ። አይሰማው የለ ኮሎኔሉ ይህን ሲሰማ ምን ይውጣው ብለህ አሉ ሌላው መንገደኛ ቁጭታቸው እየለቀቃቸው መሄዱን ፈገግታቸው እያመለከተ። በጥቅምት 27 ቀን 1929 ዓ ም ደግሞ ዋዩ ሳላይሽ ተራራ ላይ 12 ቡጦሎኒ ጦር አሰልፎ እንደገና ውጊያ ቢገጥም ትርፉ ያው ውርደት ስለሆነበትና አብቹም ባርበኞች እንደገና በመያዟ ኮሎኔሉ ጂግማዘኑን የውስጣዋቂዎች አውግተውኛል። ኮሎኔል ትራኪያኒ ወደ ደብረ ብርሃን እንደተመለሰ የጫጫና የሰላይሽ ውጊያ መራራ ቢሆንበትና የዘለቄታውም ጉዳይ ዙሪያው ገደል ሆኖ ቢታየውም በሌላ ውጊያ በመዘጋጀት ደጃዝማች ፍቅረ ማርያምን እንዲወጋ ወደ ሌላው የሰሜን ሸዋ ክፍል የላከው ጦር እስቲመለስ በመጠባበቅ ላይ መሆን ይወራል ሲሉ ተወደ ደብረ ብርሃን የመጡት መንገደኛ አውጓቸው። የጠላትን ሹማምት ታብቹ ማስለቀቃቸው የአርበኛውን መንፈስ ስላጠናከረው ለበለጠ ድል አባገስጥ እየተዘጋጁ ናቸው አሉ ታርበኞች ጎራ የመጡት መንገደኛ። ይህንን የመሰለ ጭውውት ተተለዋወጡ በኋላ ቸር ያሰማን ተባብለው መንገደኞቹ በየፊናቸው ጉዟቸው ቀጠሉ። በቂ ዝግጅት ያደረገ መስሎ ሲታየው ኮሎኔል ትራኪያኒ በህዳር 4 ቀን 1929 ዓ ም ጦሩን ዥንጀሮ ውሃ አምጥቶ ማስፈሩን ተመረዣ አቅራቢዎቻቸው እንደ ተረዱ አባ ገስጥ እሰፈረበት ቦታ ድረስ ሄዱ አደጋ ሊጥሉበት። የጠላት ጦር ሀገረ ማን ነው ብሎ ተዘናክቶ ሳለ የአባ ገስጥ ሰራዊት በላዩ ላይ በድንገት ፈሰሰበት። ትጥቁን እንዲፈታ በለው አትማረው አሉ አባ ገስጥ ለምርኮ ያቆበቆበ ሰራዊታቸውን። ዱብዳ የወደቀበት የጣሊያ ጦር አስቀድሞ ያላስጠነቀቀውን ቃፊሩን እየረገመ በመርበትበት ተነስቶ ውጊያ ገጠመ። ቦታ ለመምራት ግን ፋታ አላገኘም። በመርበትበት ቢሆንም መትረየሱን አንደቀደቀው ጠበንጃውን እንደ ጠመዥ ቆሎ አንጣጣው። የአርበኞቹን ጥይት ግን የፈጠረው የፈረንጅ አእምሮና ፋብሪካ ውለታ ጥቂትም አልተሰማውም። ስለዚህ አንዲቱ ጥይት ስትከንፊዳ ተኢጣሊያኑ ምክትል የጦር አዛዥ ላይ እንደ መሽገር ተጣበቀችበትና እዛው ፍግም አደረገችው። ነፍሴን አንተ ተቀበላት ብሎ አምላኩን የመማጸኛ ጊዜ እስኳል አልሰጠችው። በዚህ ውጊያ የጣሊያኑን ጦር ብዙ ከብትና መሳሪያ ብቻ ሳይሆን ብዙ ባንዶችንም አሳጡት አርበኞቹ። በማግስቱ ተጧሽ ጀምሮ እስተ ጀንበር ጥልቀት ድረስ ሶስት አውሮፕላኖች እየተመላለሱ በአርበኞቹ ላይ ቦምብ ሲያዘንቡ ዋሉ ብድር ለመመለስ። አውሮፕላኖቹ ያንን ብዙ ቦምብ ቢጥሉም የአባ ገስጥ ሰራዊት በወኔ የጠላትን ጦር ግብ ግብ ስለገጠመው ጠላት ወደ ሳሊኒ የሚያወርደውን መንገድ ስቶ ወደ መጣበት ተመለሰ። አርበኞቹ ግን በአቋራጭ መንገድ እየገሰገሱ በየፈፋው ጦር እያነጠፉ ተግራና ተቀኝ ተፊትና ኋላ እየወጉ በማስጨነቅ ብዙውን የጣሊያን ወታደር የጥይታቸው ውራት አደረጉት። የተረፈውንም እያባረሩ ተደነባ አሻግረው ተመለሱ። በዚህም ውጊያ ላይ አባ ገስጥ አንድ ውሃ መትረየስ ማረኩ። ጠላት ሲሸሽ እስተደነባ ድረስ ያዝረከረከውንም ጥይትና ብረት አሰበሰቡ። ቀጥሎም ኢጣሊያኖች የዥሩ አገረ ገዢ አድርገው የሾሙት ሰው ጥር 23 ቀን 1929 ዓ ም አባ ገስጥን ውጊያ ገጥሞ ምድር ቁና ሆነች። አካባቢው የሰው ሬሳ ተሰጣባት። አገረ ገዢው ተጨማሪ ጦር ተሌላ ስፍራ ቢያስመጣም የዓላማ ጽናትና የአርበኝነት ወኔ በባንድነት ላይ አየለ። በዚህ ውጊያ ተባንዶቹ ወገን አገረ ገዢው ለእርዳታ ተጨማሪ ጦር ይዞ የመጣው ወንድሙና ሌሎችም ሰዎች ተማረኩ። ታርበኞቹ ወገን ደግሞ ሻለቃ መስን ስለሽና ልጅ መንገሻ አሊ እንደዚሁም ሌሎች አምስት ወታደሮች ሲቆስሉ የሰባት ወታደሮች ሕይወት አለፈ። አድማጮቻችን ራስ አበበ አረጋይ አበራ ጀምበሬ ዶክተር ራፍ 5 ክፍል 3 በዚህ ተጠናቋል። የሚከተሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አርማጮቻችን ቀደም ሲል በመጓችን ላይ እንደገለጽነው ቀጣው ስርጭታችን የጠያቂና ምርስ ነው። የለቱን ግዳችን ዶክተር አበፈቃደ ናቸው። በኢትዮጵያነት ሬዲዮና በሎችም የህዝብ መገናኛዎች ባለመታከቱ ዳገራችን ኢትዮጵያ በተለይም ላለፉት 28 ዓመታት የገጠማትን ብሔራዊ ቀውስና በህልውናው ላይ የገጠማት ፈታኝ ሁኔታዎች የመፍትሄ ሐሳቦችን በማጋራት ሳይታክቱ ሲገልጹ ያርቆ አስተዋይነት ግንዛቤያቸውን ሲያጋሩ የቆዩ ናቸው። ዛሬም በህዝቡ ላይ ስላሉ ግድያዎችና ማፈናቀሎች በመቃወም ድምጻቸውን ከፍ አድርገው ያሰሙ ነው። ዶክተር አባይ ወቅቱንም ያደናጋሪና አዘነጋጊ የሆኑት ጉዳዮች ውስጣቸው በመፈተሽ በተለያዩ ወቅቶች የኢትዮጵያ ስነ ልቦና እምነት የተጣጠቀ ኃይል በቀጣው ያጌቷን ጣፋንታ ወሳኝ ነው በሚል የጸና አቋማቸው የተለያዩ ጽሑፎችን ማብርክተዋል። አጌታ አፈራቻቸው ሙራኖች ፍራተን ተኩናንበው ባሉበት ወቅት ለኢትዮጵያ ኃይላት ተሸፋፍነው የመጡበትን መሰሪያ ዓላማ በማጋለጥ አንበሳውን ድርሻ ካዙም ካከ በተቀዳሚ የዛሬ እንግዳችን ዶክተር አበባ ፈቃደ ናቸው። የኢትዮጵያ ህዝብ ከከፈለው መስዋዕትነት አንጻር ከደረው ያኔ በኋላ በኢትዮጵያ ህዝብ ፈቃድም ይሁን አለፈቃድ የሚተካገዛስ ሰብአዊነት የራቀው የነበረውን ብልሹና ሰው በላ ገዛስ ካባጥልቆ ይመጣል ተብሎ አይታሰብ ነበር። በዛሬ ኢትዮጵያ ብዙም አልተሸጋገርንም። ከወያኔ ጉያ ያወጣ ቡድን ወያኔ አመጡ የወለደው ቡድን የኢትዮጵያን ተስፋ አጨልሞታል። የዘጎሽ ሞትና መሰደድ በአዲስ እየተካሄደ ነው። ለተጠያቂው ማን ነው? የፍትህ ስርዓቱ እንዴት ይምጣ? ሉዓላዊነቱ የተጠበቀ ሀገር እንዴት እንድንኖርን ምን ማድረግ አለብን? አዲሶቹ የኢህአዴግ መሪዎች ወያኔን ትቶ ካፈገፈገው ስልጣን ላይ ቁጥጥ ብለው አገሪቷና ህዝቧን ወደ ልዩ አዙሪት ውስጥ እየከተቷት አይደለም ወይ? እነዚህን አልፍ ጉዳዮች አስመልክቶ እንግዳችን ጋር እንወያያለን። እንግዳችን አሁን በቴሌፎን መስመር ከኛ ጋር ይገኛሉ። ጤና ይስጥልኝ ዶክተር አበባ ይሰማዎታል?
ጤና ይስጥልኝ።
በጣም ጥሩ። አይ እንግዲህ ዝም ብዬ መግቢያውን እንደው አንቱ እያልኩ ላቀረብኩ እንጂ ለአንቺ እያልኩ መቀጥል ይቅርታ ጋር ዶክተር አበባ ፈቃደ ለዛሬው ጊዜ ተጠየቅንሽ መሰረት ፈቃደኛ በመሆን በሰዓቱ መገኘትሽ ባድማጮቻችን በራዲዮ ዝግጅት ክፍል እንዲሁም በራሴስ ምስጋና ያቀረብኩ ወደ ውይይታችን እንሻገራለን። መጀመሪያውን ጥያቄ ምናልባት እንግዲህ አይደለሽም ብዬ አስባለሁ፣ በሰሞኑ በዚህ በሚዲያ ላይ አንድ ማስተዋቂያ ተለጣጥፎ ነበር። ይነሳል እንደገና ይለጠፋል። ይሄውም ምንም እንኳን አላማ የተቀደሰ ነው ቢገኝም ያለም አቀፍ ያማራ ለማፈንድ መመስረቱን ያበስረ መልእክቱ ነው። ያንቺ ፎቶ ተለጥፎ ነበርና እንደ ተሳታፊም እንዳዘጋጅም አርጎ የቀረበ መስለኝ ምናልባት በዚህ ጉዳይ ላይ ስታጠር ያለ እንደው ግልጽ አርገሽ ለሚያደምቁትም ጉዳውን በእንግሊዝ ለሚያውቱም ምን መልእክት እንዳለሽ እስቲ እድሉ ልስጥሽና በዚህ ዙሪያ ላይ አጠር ያለ ቆይታ እናድርግ። አመሰግናለሁ። መስመሩ አንቺ ነው።
እሺ፣ በቅድሚያ እኔም በጣም ለማመስገን እወዳለሁ ወንድሞቼ። ላለፉት ጥቂት አመታት እንግዲህ በጽናት በመገኘታችሁና ሀሳቤንም ፍላጎቴንም ምኞቴንም ሀገራችን ያለችበትን ሁኔታ ላስተላልፍ የምችልበት መድረክ ስለምትሰጡ ስለምትጋብዙኝ እኔም አድናቂያችሁ ነኝ። ላመሰግንም እወዳለሁ በቅድሚያ ማለት ነው። ለዚህም ነው አሁን አስከትለህ የጠየቀው ጥያቄ። እሱን ባጭሩ እንመልሳለን። እኔም ሰምቻለሁ በስህተት እንደተደረገና ምንም እንኳ በቀና መንፈስም ቢሆን በስህተት ነው ያደረግነው ተነስቷል የሚል ነው እንግዲህ እኔ የሰማሁት። ዋናው ጉዳይ እና የለሁበትም ለማለት ነው። በምን መንገድ እንደተለጠፈ በስህተት ነው ከሚለው ሌላ ብዙም አቀው ነገር የለም። ሆኖም ግን አንድ ይህንኑ አስታቲክ የመናገር እና እንደ ማስታወሻ ለሁላችንም እንዲሆን የማነሳው ነገር ምንድን ነው፣ አሁን ያለንበትና የችግራችን ስፋት መጠኑ ደረጃው እየባሰ በመሄዱና ህብረተሰባችንም በተለይ የአማራው ህብረተሰብም የዛሬ 10 አመት ወይም 5 አመት ከነበረበት ንቃት ከፍ እያለ መጥቶ ሁሉም በየፊናው የተለያየ ነገር ማድረግ፣ ምክንያቱም ሚዲያ ምን ያህል እንደሰራ ሪሶርስ ምን ያህል እንደሰራ ተገንዝበው ብዙ ሰዎች ወደ ወዲ ሊሉ እንደሚችሉ ይሰማኛል። አስፈላጊም ነው። ሆኖም ግን እንዲሁ ዝም ብሎ አየር ባየር የሚደረግ ወይም በየፌስቡክ የሚደረግ የትግል ዘመን ላይ አይደለንም የምንገኘው። ግን የምጋራው ማንኛውም ኢትዮጵያን በአጠቃላይ በተለይ ደግሞ ለአማራው ይህንን የሐሰት ማንነት የሐሰት ምንነትን በፕሮፓጋንዳ ወይም ደግሞ የፈጠሩትን ትረካ የሚተካ ኃይል አስፈላጊ መሆኑ ምንም ጥርጣሬ የለውም እና ብዙ ያለው ለማለት ነው። በፕሮፌሰር አስራት ስምም አለ፣ ሚዲያም አለ፣ አሁን ያልካቸው ልጆችም ሌሎችም በየቦታው ይደረጋል። ግን ሁልጊዜ እኔም ሌሎቻችንም እንደምንጠቅሰው የሐሳብ ጥራት የሐሳብ የመንገድ የስትራቴጂ የግብ እነዚህን የመሳሰሉና ከምድር ጋር ከህዝቡ ጋር የተያያዘ የትግል ስልት እንጂ ወያኔ የፈጠሯቸው የተቃዋሚ ኃይሎች እና እንደዙ ለማወናበጃ የሚደረጉ የሆይ ሆይታ አካሄዶች ለእነሱ ይጠቅማሉ፣ ለእኛ ግን አይጠቅምም። ስለዚህ ይገባኛል፣ ሰፖርትም አደርጋለሁ። ደግሞ ብዙ ሰዎችም ያነጋግሩኛል። ይገርመሃል እንዶ አልፎ አልፎ በግልጽ ስለምናገር ወጣቱም እንደዚሁ በየቴሌኮንፈረንሱ ሳተፋለሁኝ። በሚሳተፍበት ጊዜ በአጠቃላይ ከማበረታታትና በፍርሃት ተጠምዶ ወደ ኋላ እንዳይቀር ሁሉንም በኢትዮጵያዊነት ላይ ራሱን ማዕከል ያደረገ አማራውን በሚመለከት ደግሞ አሁን ባስቸኳይ መታደግ ያለበት ስብስብነት ብለው ሁለት ሶስትም ሰዎች ሲያነጋግሩኝ እንደ ትግል አካል አድርጌ ስለምቆጥረው እገኛለሁ፣ አበረታታለሁ። ግን እንደምታውቁት በድርጅቱ ውስጥ እኔ ያው አሁንም በትንሽም ቢሆን በተለያየ መልክም ቢሆን ከጥቂት ሴቶች ጋራ ጠንካራም ባንሆን እንደ ድሮ የዛን አይነት ስራ ካልሆነ በስተቀር በድርጅቱ ውስጥ እንደሌለሁኝ ታውቃላችሁ ለማለት ነው። ግን የሚያደርጉ ልጆች ደግሞ ሊበረታቱና አይዟችሁ ሊባሉ ይገባሉ። ይሄ ግን በስህተት እንደሆነ ሆኖም ግን በቀና መንፈስ ነው ወዘተ የሚል መልስ ሰምቻለሁኝ። ሊደረግ አይገባም። አሁንም ተስፋ አደርጋለሁ እንዳነሱት፣ ምክንያቱም ያልሆነ ነገር ስለሆነ ለማለት ነው።
አይ መልካም፣ ዋናው እንደ ተነሳሽበት ልክ ነው። የቀና በጎ አላማ ይዞ የተነሳ ስለሆነ ያተነሱት ሰዎች ሊመሩት ሊያካሄዱት ይችላሉ። በነገሩ እየተስተካከለና መልክ እያዘ ሲሄድ ደግሞ የእናንተ ተሳትፎ ሊጨምርበት ይችላል። በዚሁ እንግዲህ የሰጠሹ አስተያየት ሌሎችንም ምናልባት ግር ያላቸውም ማብራሪያው አጥጋቢ ነው ብዬ አምናለሁ። ወደ ሁለተኛው ጥያቄ ስንሸጋገር የሚቀጥለው እንግዲህ ለዛሬው ሙጊታችን ቅርታ በመጀመሪያ ደረጃ የመደብነው ሰዓት ለዚሁ ለኢትዮጵያ መንግስት ሁኔታ የሚመለከት ነው። ይቅርታ ትንሽ ድምፅ እንትን ጉንፋን ነገር አለብኝ። የወደ ሀገራችን ፖለቲካ እንመለስና ለኢትዮጵያን ለብሔራዊ ጋራ ህልውናም ሆነ ለህዝቧ ደህንነት የሚያስብ አገዛዝ እንዳላገኘች ብዙዎች ይመሰክራሉ። ይሄ መቼም የአደባባይ ምስጢር ነው። ዛሬም እንዳለፉት 28 ዓመታት ሁሉ ዘረኝነት አገዛዝ አዲስ ቅርጽ ይዞ መጥቷል። ተረኛንን የሚሉ ሌሎች ደግሞ ከወያኔ ቀጥሎ ሌላው ያው የኦሮሞ ብሔርተኝነት አብጧል እና ጎጠኝነት የተፈራረቀባት ነው እና የኢትዮጵያ ጠቅላይ ሚኒስትርም ዶክተር አብይ ወያኔን ከፋፍለ ግዛት ስርዓት እንዲቀጥል የፈለጉ ይመስላል እና ዛሬ ኢትዮጵያ ያለችበት ሁኔታ እንዴት ትገመግሚዋለሽ? እስቲ ይሄንን ሰፋ ያለ ጥያቄ ነው ግን ዋናው ቁልፍ ጉዳይ ስለሆነ ሲመደደር ሀሳብ እናርገው። እናመሰግናለሁ። መስመሩ አንቺ ነው።
ብርቱ ጥያቄ ነው። ለሆልም አንድ እንግዲህ አንድ አመት ሊሆነው ነው፣ 10 ወር 11 ወር በለውጥ ስም ምን እየተካሄደ ነው የሚለውን ከእናንተም ጋር ብዙ ውይይት አድርገናል። እኔ እንደው ባለፈውም ጠቀስ እንዳደረግኩልህ ለየት ያለ አዲስ ምዕራፍና አዲስ አካሄድ ልንሄድ ካልቻልን በምንወስዳቸው በምናገኘው ትምህርት በምናገኘው ግንዛቤ በምናገኘው ተሞክሮ በየቀኑ የምናየው ነገር ወደ አዲስ እምርታ ካልወሰደን አንዳንድ ጊዜ በእኛም በኩል የምናደርገው ንግግር እነዚሁ በንግግር እንደሚያደነዝዙ ሰዎች ይሆንና ከዛ አዙሪት እንዳንወጣ ያደርገናል እና እንደው መናገሩም ምን መንገድ እንውሰድ የሚል ትንሽ የውስጣዊ ትግል ነበረኝ ከራሴ ጋር። ምን ለማለት ነው አሁን እንደጠየቅ እንዳስቀመጥከው በአዲስ ቅርጽ ቀጥለዋል ነው ያልከው። አዲስ ቅርጽ እንግዲህ ቀፎው ነው፣ ዝም ብሎ ፎርሙ ይዘቱን የሚካተትበት የሚሼፕ የሚደረግበት ውስጡ ውሃ ብርጭቆ ውስጥ ቢገባ ጠርሙስ ውስጥ ቢገባ ማንቆርቆሪያ ውስጥ ቢገባ ውሃ ነው ውስጡ እና ቅርጹ ግን ይቀየራል። እና ይህንን የዘረኛነት ኢትዮጵያን በጎሳ ከፋፍሎ የመበተን አላማ ይዘቱ ማለት ነው ውስጡ ኤሰንሱ ወያኔና ወያኔን የሚደግፉ ኃይሎች ቀርጸው በኢትዮጵያ ላይ በኢትዮጵያ ሕዝብ ላይ ከጫኑበት ጊዜ ጀምሮ አሁን በቅርጹ ተቀየረ እንጂ ያንን ይዘት ይዞ ነው የሚቀጥለው። መቀጠሉ ብቻ ሳይሆን ይሄ ይዘት ደግሞ በነሱ አላማ ኢትዮጵያን ለማጥፋት እየታሸ የተለያዩ ነገሮች እየተደረጉ ነው የሚመጡት። በኢትዮጵያ ስም ደርግን ልናስወግድላችሁ ወዘተ እያለ ወያኔ እንደመጣው ከላይ ቀፎ ሁልጊዜ ከላይ የምትሸፍንበት ነገር አለ፣ ውስጥ ውስጡን እየቦረቦርክ እስክትሄድ ማለት ነው። እንግዲህ ያ የቦረቦርከው ደግሞ መፍረስና ክራምብል ማድረግ አለበት። አትሳፖኝ ያ ደረጃ ላይ ስለደረሰ የወያኔ የጎሳ ኢትዮጵያን አፍራሽ ስርዓት እና ህዝቧን በታኝ ስርዓት በዶክተር አብይ አማካኝነት ይህን ፍጻሜ ዝም ብሎ ይዞ መቀጠል ብቻ ሳይሆን ይህንን ፍጻሜ ውስጥ ማምጣት ይህንን ማስፈጸም ላይ ይመስለኛል። እንግዲህ በእኔ የከፋፍለ ግዛት ስርዓት ብቻ ማስቆየት ሳይሆን ምንድነው ተከፋፍሎ እንዲገኝ የሚፈለገው? ኢትዮጵያ በምትከፋፈልበት ጊዜ ኢትዮጵያ የምትባለው ቀርታ ትንንሽ የመንደር መንግስት አገሮችና መንግስቶች እንዲፈጠሩ ነው። ይሄ ነው አላማው የሆርን ኦፍ አፍሪካ የአፍሪካ ቀንድ በሚል አሁን ዶክተር አብይም ብዙ ጊዜ አናዳምጠውም። እነዚህ ደጋፊዎቹ በተለይ አያዳምጡትም ምን እንደሚናገር። እንኳንስ ለኢትዮጵያ ለአካባቢው መሪ ልሆን ነው የመጣሁት በሚልበት ጊዜ እና ይህንንም ደግሞ ማደርገው በኢትዮጵያ ውስጥ ሌሎች አፍሪካኖች እንደልባቸው ወያኔ በህግ መንግስት ያስቀመጠውን የናደውን የኢትዮጵያ ግዛታዊ ሉዓላዊነትን በተግባር ሌሎች የአፍሪካ ሀገሮች መጥተው እንዲኖሩባት የውስጧ ግን እንዲበተን እንዳይኖር በኢትዮጵያዊ መንፈስና ህልውና አገራዊ ይዞታ ኖሮት እንዳይቀጥል ይሄን አደርጋለሁ ብሎ በአካል ተግባራዊ እያደረገ ነው። ከ400,000 በላይ ከሱዳን አመጡ ጋምቤላ ምዕራብ ኢትዮጵያ ላይ ኢትዮጵያውያኖች ደግሞ የተፈናቀሉ ህፃናት ልጆች መንገድ ላይ የሚተኙ መኪና እየገደላቸው በመኪና እየተጨፈለቁ በአለም የመንገደኛና የተፈናቃይ አገር ሆነን የሌሎችን ይሄንን አፍሪካ ይሄ ከምን አላማ ጋር ነው ለማለት ነው። ይሄ ከዚህ ኢትዮጵያን ዲስማንትል የማድረጉ እንደ ሀገር ግን ያ ሽፋን በዛ በያመርዝ በስኳርና በማር ተሸፍኖ ኢትዮጵያ በይህ እንግዲህ ደግሜ ያልሄድበትን ብዬ ነው በደንብ ተቀምጧል። ህብረተሰቡ ሪያላይዝ እያደረገ መጥቷል። ይሄን እውነታ ተቀብለን ካልታገልን በዛ ደረጃ መልስ ካልሰጠን ወዴት ይዟት ይሄዳል? ዝም ብሎ ወያኔ ከፋፍሎ እያወናበደና እስካሁን ድረስ እንዳደረገው ብቻ ሳይሆን ወያኔ ያቀደውን ተግባር የከፍተኛ ደረጃ ፍጻሜ ላይ ነው የሚያደርገው። ይሄ ደግሞ የሚያሳዝነው ይሄ ፍጻሜ በአካላዊ ጉዳት ብቻ አይደለም፣ ማለትም በቁሳቁስ በማደህየት በጤና በወዘተ ብቻ ሳይሆን እንደ ህዝብ ማለት ነው። ህዝብ ሰው ነው። ሰዎች እያንዳንዱ ሰው ነው። ያ ህዝብ የሰው ባህሪ ያለው አካላዊ ነው፣ መንፈሳዊ ነው፣ ማህበራዊ ነው። በማህበራዊ ማንነቱ ላይ በመንፈሳዊ ማንነቱ ላይ እንዳይነሳ ተደርጎ እንዲመጣ የሚደረጉ አዳዲስ ተግባሮች አሁን በአዲስ አበባም ላይ ሆነ በሌሎች የምናየው ኖርማላይዝ የሚደረጉት ነገሮች እነዚህ ነገሮች ሁሉ በጣም ከፍተኛ አደጋ ሀገራችን ውስጥ የሚከታትን ተግባር እያካሄደ ነው፣ እያስፈጸመ ነው። እና እኔ እንደው እንዴት አድርገን እንደምንነጋገር የጎጠኝነት ብቻ አይደለም። ሰዎች ዝም ብሎ ጎጠኛ መሆን ይችላሉ፣ ግን እሱ አይደለም የኛ ውስጥ ያለው ችግር። ወያኔ ተነስቶበት የመጣው ወያኔ ኖረ አልኖረ ወያኔዎች ያቀዱትን ኢትዮጵያ የምትባለዋን ኢንቲቲ ያዳክመው እነሱም ሆነ ሌሎች እንደ ኦኤልኤፍ እንደምን አይነት የዛ አካባቢ አጋፋሪዎች መሆን ነው የሚፈልጉት ለፈረንጆች። እና እኔ እንደውም የዛሬ ውይይታችን ላይ ጥያቄ ነው ማንሳት የምፈልገው ለአድማጮቻችንም፣ ለሚሰሙም፣ ለሚወያዩም፣ ለሚከተሉትም፣ ለደገፍን ለሚሉት የግማሽ ደቂቃ ጥያቄ በራሳቸው ላይ ምን ተገኘ? ምን እያደረገ ነው? ለዚህ ነው አንሰማውም። ስለዚህ አብይ ኢህአዴግን ላሻሽል ነው የመጣሁት። ሌላም ዝም ብዬ ማሞኛ ቃል ሪቶሪክ ምናምን ዝም ብሎ ከፐርሰናሊቲ ጋር መሄድ ነው። ስንሱን አደርጋለሁ። ኤሴንሻል በሆኑ ቅድም አንተ እንዳልከው ቅርጽ በሆኑት ላይ ድራማ መጫወት እንችላለን። ኤሴንሻል በሆኑት ኤሰንስ ግን ያደግኩበት ያመንኩበት የሚመራው ፓርቲ የሚመራው መንግስት የተቀመጠበት ህገ መንግስት የማይሻር የማይለወጥ እሱ በሚፈልገው መንገድ ብቻ ሲፈልግ ያሸጋግራቸዋል፣ ሲፈልግ ያደራጃቸዋል፣ ሲፈልግ ሀሳብ ይሰጣቸዋል። ልክ ማን ነው ያ መለስ ያደርግ እንደነበረው ጠንካራ ተቃዋሚ የለንም ይል ነበር እሱ እና ይሄ ግን አሁን ዶክተር አብይ እንደሚያደርግበት ጊዜ ግን ህዝባችን ድርሶ የነበረው የነበረበትን ደረጃ እናስታውስ። ወያኔና ወያኔ መሰል ጎሳዊ አስተሳሰብን ከኢትዮጵያ ተራርጎ ማስወጣት ብቻ ሳይሆን ወያኔን ኢትዮጵያዊነትን ሪአሰርት ያደረገ ንቅናቄ ነው የተቀመው። ዝም ብሎ እንደነ እነዚህ ሶኮልድ ተቃዋሚዎች ወያኔ ላይ ብቻ ወያኔ ወገድ ተጠርመንት ማለት ነው ምንትስ የሚሉትን ሁሉ አልፎ ህዝቡ እኛ ዝም ብሎ ወያኔን ማስወገድ ብቻ ሳይሆን እኛ አንድ ህዝብ ነን አንድ ሀገር ነን ኢትዮጵያዊነት ነው የምንመርጠው የወያኔን አስተሳሰብ ህገ መንግስት አንቀበልም ነው ያለው። ይሄን ባለ ሳምንት ግን የዶክተር አብይ አስተዳደር ከላይ የማሩንና እንትኑን ይሄ በሐሰት የሚተረከውን ምክንያቱም የወያኔ ፍልስፍና እና ህገ መንግስት የተመሰረተው በሐሰት ትረካ ላይ ነው በሐሰት ማንነት ላይ በሐሰት ኢትዮጵያዊነት ላይ በዛ ላይ ተመስርቶ ስለሆነ እሱም የቀጠለው ይሄንኑ ኢትዮጵያዊነትን ይሄንን ሌላ የሐሰት ልብስ አልብሰን ብንቀለብሰው የተሻለ ነው የሚለውን ይሄው ቅልበሳውን አካሂደዋል። ሌላ ምንም የምገመግመው ነገር ምናልባት ሰፋ አድርገን ሌላ ጊዜ እንነጋገራለን ያለችበት ሁኔታ ይሄ ነው። ለ11 ወራት በአለም ደረጃ ይሄን ነው ልጠይቅ የምፈልገው ያልኩት በአለም ደረጃ ውስጣዊ መፈናቀል ያለባት የኢትዮጵያ ህዝብ የኢኮኖሚ ችግሩ ይሄ ነው በማይባል ደረጃ በየመንደሩ በየክፍለ ሀገሩ የጎሳ ጦረኞች ሲፈልጉ የሚያስሩበት ሲፈልጉ የሚገሉበት ሲፈልጉ የሚያፈናቅሉበት ይሄንን ደግሞ በይፋ እነሱ ሲገባቸው የሚቀር እንጂ እኔ ማስፈጽመው አይደለም ብሎ ተናግሯል ዶክተር አብይ። ይሄ የሚካሄድበት ከተማችን ውስጥ ናዝሬት ላይ ተዛንት ተዝቆ ሲሰቀል እያየን እየተላመድ ነው እንድንሄድ እየተላመድ ነው ኖርማላይዝ እየሆነ የምንጠይቀው ወደፊት የምንጠይቀው የህዝቡን ቅድም ያልኩ ያነሳሁት ለዚህ ነው አቶ ተኮላ ነፍስ ስለሆነ ሀሳቡ ሰው ሀሳቤን እንዳይረሳው ፈልጋለሁ። በአካልም ብቻ ሳይሆን በመንፈሳዊ ማንነቱና በአእምሯዊ ማንነቱ በማህበራዊ ማንነቱ ላይ ጥቃት እንዲደርስና እንዳይነሳ የሚደረጉ ተግባሮች ናቸው። ካህናት በእሳት ሲቃጠሉ በየቦታው ሰዎች ሲታሰሩ በጉልበተኞች ሲያሰቃዩዋቸው አዲስ አበባ ከተማ ውስጥ ወጣቶችን አስሮ ሪሃቢሊቴት አድርጊያለሁ ብሬንዋሽ አድርጊያለሁ የማልፈልግ ሌሎችን ደግሞ አስቀርቻለሁ ብሎ በይፋ እስር ቤቶች በሌሎች አዳዲስ ታሳሪዎች እየተሞሉ ይሄ ወያኔንና ወንጀለኞችን ተውት። ይሄ የሆነ የኢትዮጵያ ህዝብ ደግሞ ደግነቱ መቼም ይህ ነው የማይባል ነው። የኢትዮጵያ ህዝብ ግማሹ የፖለቲካ አክቲቪስት ነኝ የሚለው አንዳንዱ ደብዳቤ ይጽፋል ኦፕን ሌተር ያልጻፈ የለም ዶክተር አብይ እባክህ እንድንደግፈንሃል ወደንሃል ግን መሰረትህ ትክክል አይደለም የቆምክበት ህገ መንግስት ኢትዮጵያንም ማፍራሽ ነው ከምትናገረውም ጋር የሚቀራኝ ነው የእውነት ከሆነ የምትለው ነገር እባክህ ይሄ ነው መደረግ ብለው የተለያዩ ፖለቲከኞች በጽሁፍም በየኮንፈረንሱም ህገ መንግስቱን ማፍረስ እንዳለበት የሽግግር መንግስት መቋቋም እንዳለበት አንድ ሀገር አንድ ኢትዮጵያ ብለን እስካልሄድን ድረስ እና ያን እስካላጠፍን ድረስ የወያኔን ስራ በህዝባችን ላይ ህዝቡን እጁና እግሩን በቃላትና በብልጭልጭ ወሬ አስሮ ኢትዮጵያን ዲስማንትል በማስደረግ ላይ ነው። አማራውን ደግሞ እንዲበተንና እንደ ህዝብ እንዳይኖር እነዚህ ሌሎች ትንንሽ ሀገሮች ሲፈጥሩ እንኳ ለነዛ ጠንቅ ሊሆነው ስለሚችል ህልውናው በየትም ቦታ ሆኖ ቢኖር አማራው እንደገና ባህሪውና ማንነቱ ስለሚፈቅድለት ኢትዮጵያን ሊያነሳ ይችላል ልታንሰራራ ትችላለች ስለተባለ ያን የመምቻ ቤትን ማፍረስ ልጆችን መንገድ ላይ አራስ እናቶችን እርጉዝ ነፍሰ ጡሮችን ማስወገድ በፍቅር ስም ይሄ ወንጀል ነው እና እኔ ባጭሩ ለዚህኛው ጥያቄ እንደ ወንድሜ እንደሚመስለኝ ህገወጥ ብቻ ሳይሆን ክሪሚናል ወንጀለኛ ተግባር ነው የሚካሄደው። በአዲስ አበባም ላይ የተደረገው በየቀኑም የሚደረገው በዶክተር አብይ አስፈጻሚነት ዘረፋው ህዝብ በሰላም እንዳይኖር ከአካባቢ አካባቢ መንቀሳቀስ የማትችልባት ኢትዮጵያ ነች። ይህንን ህዝብ ግን አእምሮውን ደግሞ በመደለልና በማታለል የሰውን የፍቅርና የአንድነት ጉጉቱን የወያኔን ጥላቻ በመጣ አድቫንቴጅ በመውሰድ ህዝቡን በመንፈስም አቢዩስ እያደረገው እና እንዳይነሳ ለማድረግ ከፍተኛ ጥረት እያደረገ ነው። የወንጀል ምንድን ነው ኤትኒክ ክሌንሲንግ በተግባር እየተካሄደ ነው። ቤቶች ሲፈርሱ የጦር ሜዳ ነው የሚመስሉት። ልጆች ሲወረወሩ እኔ እንደውም በእነዚህ ትንንሽ ዲቴሎች እዚህ ጋር የሆነ የሚለው እንዴት ይሆናል እየተባለ ተቆጥተን በሳምንቱ እንተዋለን። ቡራዬ ላይ አይተሃል፣ በሳምንቱ ይጠፋል። ያ እንዳይሆን ንግግራችን ተቀንሶ ማንነታቸውን አንድ ጊዜ ከተገነዘብን የአብይ አስተዳደር የወያኔን ስርዓት በበለጠና በተቀላጠፈ መንገድ በስውር ህዝቡን እጁን አእምሮውንና ህሊናውን አሳስሮ ፍጻሜ ላይ የሚያደርስ የወንጀል ተግባርን የሚያስፈጽም ኤትኒክ ክሌንዚንግ የሚያካሂድ የሰብአዊ መብት በፍጹም እየተጣሰ ያለበት ነው። ይሄን እያየ እንዴት ነው የኢትዮጵያውያን የተማረውን በለው ሌላው እንዴት ነው የሚፈቅደው ህሊናው? አብይ እስካስገደለ ድረስ ኢትስ ኦኬ ሌሎች ከሆኑ መጥፎ ነው ነው ወይስ ይገባናል ነው? ይገባናል ከሆነ እንግዲህ እሱ ለየት ብሎ የምንመለከተው የመንፈስ መዳከም እና የበታችነት ስሜት የሚፈጥረው ከሆነ ይገባናል ብሎ ከሆነ አሜሪካኖች ይላሉ ኢፍ ዩ ቤንድ ኦቨር ኤኒባዲ ካን ራይድ ዩ። ለጎንብሰ ከተገኘ ምንም መሆን የለብህ፣ ማንም ነው የሚጋልብህ። ሶ የትኛውን አቋም ብንይዝ ነው? ሰዎች ይሄ ሁሉ ወንጀል በኢትዮጵያ ላይ እየተፈጸመ በሀገር ላይ እየተፈጸመ ደጋፊ ለመሆን የሚቻሉት ኒውትራል ሆነውም የሚቆሙት ምንድን ነው? ራሽናል ውስጣቸው ምን ይላል? ውስጣችን ምንድን ነው የምንመልሰው? አይ ግደለም እሱ እኮ ስላልሰማ ነው እሱ እኮ ይፈልጋል ይሄን ስንል ራሱ የእሱን ያለበትን ችግር ከእውነተኛ ከህዝብ ችግር በላይ አድርገን እንመለከታለን ማለት ነው። አልቻለም ከተባለ ደግሞ አልቻለም። ለምንድን ነው የማይችሉ ነገሮች ሁልጊዜ ኢትዮጵያን እንዲገዟት የሚሆነው? እና ወንጀል እየተፈጸመ ነው በህዝባችን ላይ። ኤትኒክ ክሌንዚንግ በይፋ እየተደረገ ነው። ስለዚህ ዋናው የማስቆም ጥያቄ ነው። ትግላችንም ውይይታችንም የሚሆነው እንዲህ አደረገ፣ ጊዜ እንስጠው፣ በዚህ ወጣ፣ ምን ማለት እና እናቴ መቀነት አደናቀፈኝ፣ እነዚህ ሁሉ ምንም አይሰሩም። ኢትዮጵያዊ የሆነ ሁሉ አገር ወዳድ የሆነ ሁሉ የወገኑ መፈናቀል፣ የወገኑ መጎዳት፣ የሀገሩ መፍረስ በታሪክም በነፍስም በመንፈሳችንም እንደ ሰብአዊነታችንም ያስጠይቀናል ብሎ የሚያምነው ኢትዮጵያዊ ዛሬ በተግባር ይሄንን ማስቆም አለበት። ይሄ ወንጀል በራሱ ላይ ሲፈጸም ከቀጠለ ለመቶ ዓመት እንዲገዛ ያመቻቸዋል። ጨርሻለሁ።
በጣም አመሰግናለሁ። አይ በጣም በሰፊ ነው ያልሽበት። ሁሉም ነጥቦች አብዛኛው ኢትዮጵያ ህዝብ የሚጋራ ይመስለኛል። ኢህአዴግን እንደ ወንጀለኛ ኢህአዴግ የኃጢአቶች ሁሉ ተጠያቂ በተፈጸሙ ግፎችና መከራዎች ተጠያቂ እስከሆነ ድረስ ይሄንን ድርጅት የሚመራም መሪ ጤነኛ ሊሆን አይችልም። የዚህ ወንጀሉ ተጠያቂ ያደርገዋልና በጠቅላላው ያቀረሹን ትንታኔዎች ሁላችንም እንጋራው ነን። እስቲ ወደዚሁ ትንሽ ነካክተሽዋል። የሚቀጥል ጥያቄ ላነሳ የፈለኩት በዚሁ አሁንም ያቀረሻቸውን ትንታኔዎች እንግዲህ ወደ ያለንበት ዘመን 21ኛው ክፍለ ዘመን መቼም ጉድለቶችን ወንጀሎችን የሚያይ ህብረተሰብ አስተያየት ይሰጣል፣ ተቃዋሚነቱን ያሳያል፣ በበሰለ ሁኔታ ይሄ ተደርጓል ይሄ ተፈጽሟል ብሎ ይናገራል። አሁን ግን አገራችን ተቃዋሚዎች ነው ተብሎ የሚጠሩ በጅምላ በመደመር ጥሪ ወደ አገር ውስጥ ገብተው እንደው ቀለብተኞች ነዋል፣ የቀናበል የሚከፈላቸዋል በሙሉ እና ይሄንን መቃወምና መደገፍ የሚለው አዛንቱን ጠፍቷል ትርጓሜው ጠፍቷል እና ይህ ለመሆነት ልሽታ ያለሽ ማለት መቼም እኛ ልዩ ህዝብ አይደለንም ኢትዮጵያ ህዝብ ለብዙ ጊዜ ለዲሞክራሲን ትግል ሲያደርግ የኖረ ነው የቆየ ነው የቆየም ታሪክ ያለው ኩሩ ህዝብ ነው ግን አሁን ጥሬውን ከብስሉ መጥፎውን ከጥሩ ለመለየት የማይቻልበት ደረጃ ላይ ሆኗል እና ይሄንን አሁን አንቺም ያቀረብሽውን ሐሳቡንም ያስተናግድ ድርጅት ጠፍቷል የጉዳይ ባለቤት የሚሆን ለኢትዮጵያ ዝቁም ያለውምና ይህ ለምን ሆነ ታያለሽ በተለይ ከወያኔ በኋላ ከወያኔ መኮብለል መሸሽምን በለው ማፈክፈግ አዲስ ሁኔታ ተፈጥሯል ሊሆን ማንኛውም ተቋም ነኝ የሚል ድርጅት ግለሰብ የሚሆን ቡድን ጋዜጠኛ በሙሉ ባንድ ቀለበት ውስጥ ገብቶ የአብይ ተላላኪዎች ነው ይሄ ለምን ሆነ ታያለሽ
በጣም ጥሩ ጥያቄ ነው። እነዚህን ቁልፍ ነገሮች እየፈታና እየጨበጥን ከሄድን ለምን ሆኑ የሚለው በጣም ሰፊ መልስ ሊሰጠው ይችላል ግን አንድ ሁለቱን ባነሳ ከዛ በፊት ግን አሁንም ጥቂት ይሁን እንጂ እነ ተመስገን እነ እስክንድር አሉ ኢትዮጵያውያን ግን እነዚህ አራጋቢ ኃይል የላቸውም ቅድም ያነሳነውን ሚዲያ የላቸውም ሪሶርስ የላቸውም እኛ ከኛ ጋር የምንጋራው አስተሳሰብ አመለካከት የትግል ዘዴም ትግልም የሚያደርጉ በነን ቫዮለንስ ብለው አሉ ኢትዮጵያ ውስጥ ግን አን ያነሳው ጥያቄ ግን እነዚህን ለዚህን ሁለት ሶስት ሌላ ያስጠይቃል ድሮ እነማን ብለን ብንጠይቅ እነዚህ ገቡ የተባሉት ለራሳቸው ፌስ ሴቪንግ ከድሮውም ማለት ነው ከመግባታቸውም በፊት አመለካከታቸው ብዙ ቀዳዳ ነበረው ብዙ ያልተጨበጠ ነገር ነበረው እና በዛ ምክንያት ነው ሊገቡም የቻሉት ከገቡ በኋላ እውነተኛ የህዝብ ወገን ቢሆኑ ኖሮ በሰላም እንታገላለን በሰላም ነን ቫዮለንስ ማለት ዛሬ ህዝቡ ሲፈናቀል ህዝቡ እንዲህ አይነት ግፍ ሲደርስበት ሲታሰር ብዙ ሰዎች እየታሰሩ ነው ባይ ዘ ወይ ዝም ብሎ አስፈታሁ ምናምን የሚለውን ብቻ ድራማ ማያዝ የለብንም በረሃብ ሲንገላታ ከስራ ሲባረር አዲስ ቅድም ያልከው አንዱን ጎሳ በሌላ ጎሳ በመተካት እንደውም አንድ ወንድም ምንድን ነው የተራበ ጅብ ነው ከጠገበው የተራበው ደግሞ አዲሱ ደግሞ በስግብግብነት እና በጠባብነት ብዙ ጥፋት በሚጠፋበት ጊዜ እነዚህ የተቃዋሚ ኃይሎች እውነተኛ የወያኔን ምንም ነው የሚቃወሙት የወያኔን የጎሳ ስርዓት የወያኔን ህገ መንግስት ኢፒአርዴፍ የሚባለው ድርጅት የቆመበት አካሄድ ጸረ ህዝብ ነው ብለው የሚያምኑ ናቸው አይደሉም አንዱ እሱ ነው ማለት ነው እንደዛም ሆኖ እንኳን የህዝብና የወገን ተቆርቋሪ ቢሆኑ ኖሮ ዛሬ አብረው ሰልፍ መውጣት ነበረባቸው የስራ አድማ መጥራት ነበረባቸው ማዕቀብ ማስደረግ ነበረባቸው የአሜሪካ መንግስት አምባሳደሩ በግልጽ ነው የተናገረው ለውጡን ደጋፊ ስለሆነ እየደገፍናቸው ነው በየአረብ ሀገር በየምኑ የሚጎርፈው ገንዘብ ለኢትዮጵያ ህዝብ የሚጠቅም ለውጥ ሆኖ ሳይሆን ሌሎቹ ኃይሎች የሚጠቀሙበት ለውጥ ስለሆነ ነው ይሄንን በአለም ዲፕሎማሲ በአለም መድረክ ላይ ህጻናት እንደዛ ሲገደሉ እናቶች ሲደፈሩ ሬፕ ሲካሄድ አሁንም በሌሊት እየገባ እንደዚህ ሲያፈርስ አብሮ ከህዝብ ጋር ቆሞ ተቃዋሚ ከሆነ ማለት ነው ድምፁን ያሰማ ነበር ያስተባብር ነበር አሁን የሚደረገው ከነሱ ጋር አጃቢ ከመሆን ሌላ ይሄ መደመር የምትለው የሚባለው ጨዋታ ዝም ብሎ ጨዋታ መሆኑን ኢትዮጵያ ህዝብ በሳምንቱ ነው የገባው ግን እነዚህ ተቃዋሚ ሳይሆኑ ተቃዋሚዎች ተቃዋሚ ስለሆነ ዝም ብሎ በንጥረ ሀሳቡ ውስጥ ኢትዮጵያዊነት ላይ ችግር ያላቸው ናቸው ተቃዋሚ ተብለው አሁን ገቡት ብለው ለውጥ አደረግን የሚለው እነ ኦኤልኤፍ እነ ኦኤልኤፍ ዝርያዎች እነ ግንቦት ሰባት ከዛ ሌላ እነ አረጋዊ ከዛ ሌላ ማን ነው ኢትዮጵያዊ የሚባል በኢትዮጵያ ሉዓላዊነት በህዝብ አንድነት ላይ የሚያምን ኢትዮጵያዊ ድርጅት ከአብይ ጋር የተደመረ የለምም እሱም የመኖሩንም ደግሞ የመፍጠሩ ጥያቄ ሌላ ነው ሆኖም ግን የለም ስለዚህ እነዚህ ተቃዋሚዎች ከአንዳንዶቹ ቀደም ሲል በሐሳብና በውስጣዊ የማንነት ጥያቄ ላይ ከወያኔም ሆነ አሁን ፒአርዲኤፍ ከሚባለውም ከአብይ አድሚኒስትሬሽን በጽንሰ ሐሳብ አይለያዩም። አንድ ናቸው ብዬ ነው የማምነው። አንድ ካልሆኑ ደግሞ የምናይበት ህዝቡ ጋር ከህዝብ ጋር በመቆም ህዝቡ ቤቱ ሲፈርስበት አይፈርስበትም ብሎ መቃወም እንጂ ቅድም እንዳልከው በህዝብ ገንዘብ ቁጭ ብለው እየተቀለቡ አንዴ አንድ ኮሚቴ ማቋቋም፣ አንዴ ሌላ አንድ ኮሚሽን ማቋቋም፣ አንዴ አንድ ጥናት ማቋቋም፣ ያ ቅድም ያልኩት ቀፎ የሆነው ኢትዮጵያ የምትባለውን ቀፎ ውስጡ ተቦርቡሮ አንድ ቀን እስኪያስረክቡን ጊዜ መግዣ ነው። ትይንቱን ማካሄጃ ነው እና ተቃዋሚዎች አይደሉም። ግን ያን ስል ግን ጠንካራ ልጆች እንዳሉና እንደምታዩት በሚዲያም በአቅማቸው እነ እስክንድርም እነ ተመስገንም ሌሎችም በውጭም ቢሆን እናንተን የመሰለ ሌሎችም የኔ ቢጤ አይነት ሰዎች በተለያየ አጋጣሚ ይህንን የውሸት ለውጥ ለህዝቡ ለማስገንዘብ ብዙዎች እየጣሩ ነው እና ትኩረታችን እዛ ላይ ይሁን እንጂ የገቡ ተቃዋሚዎች ተቃዋሚ ናቸው። ልክ መለስ ግንቦት ሰባት ቴሮሪስት ምናምን እያለው እንደሚሰራ ሌላ ጠንካራ ጠላት ኖሮት ሳይኖረው ቀርቶ አይደለም። ግን ያ እንዲሆን አይፈለግም። አሁንም እነዚህ እንደሆኑ ተቃዋሚዎች ተደርጎ የሚቀርብ አለ እና እነዚህ የአጃቢና መጀመሪያ እንቆጠር አለ እኮ አንዱ ኢትዮጵያ ውስጥ ከመደመር መጀመሪያ ቁጥር ማንን ለመሆኑ? አንድ ኢትዮጵያ ነን፣ ሁለት ነን፣ ምንድን ነው ቁቁ? እና ህዝቡ መልስ ሰጥቷል። ግን ይሄ ተቃዋሚ የሚባለው ኃይል አሁንም የወያኔን እና የገዢዎቹን ፍላጎት ከማራመድ ሌላ የረባ ነገር የሚሰራ አይመስለኝም።
ትክክል ነው። እንደው መቼም በሀገራችን በተለምዶ ተቃዋሚ የሚለውን ነገር አፋችን ውስጥ ስለገባ ነው እንጂ መመዘኛ መኖር አለበት። ልክ ነሽ እንዳልሽው ባለፉት 28 ዓመት ምን ተሰራ፣ ምን ተደረገ፣ ምን በህብረተሰቡ ምን ቦታ ነበራቸው፣ ምን እያደረጉ ነው የሚለው መመዘኛችን መሆን አለበትና እንደው በሌላ በኩል ደግሞ እንዳልሽው እነዚህ አክቲቪስቶች እንበላቸው በነጠላም ይሁን ባላቸው አቅም እንደ የተቀሻቸውም ሌላ መሆን ጋዜጣ በቅርብ እየወጣ ነው። በረራ ቢል ጋዜጣ እና ስራት ሚዲያ ሊመስረት ነው ይባላልና ትንሽ የአገዛዙን ባህሪ እና ወደ ቱድቀት እንደሚወስደን ሊጠቁሙ ሊናገሩ የሚችሉ ከቀለብተኞቹ ራቅ ብለው ህሊናቸው ነጻ ለማድረግ የተነሳሱ እንዳሉ ትክክል ነው። ያቀረብሻቸውም ሰዎች እንደ ምሳሌነቱ ትክክሎች ናቸው። እስቲ በቀጣዩ ደግሞ አንድ ይህንን የሰሞኑን አንቺ ቀደም ብለሽም ጠቅሰሽዋል፣ አንዳንድ ችግር ሲደርስ ውጣ ነው፣ ከዛ አዲስ ነገር እንላመዳለን፣ አዲስ ነገር ሲመጣ አዲስ ማጡ ይባላል እና በኢትዮጵያ በገጠሯ ባለፉት 28 ዓመት እንግዲህ ከዛም በፊትም ነው ህዝብ ሲፈናቀል፣ በተለይ አማራው በየቦታው ሲገደል በገደል ሲጣል ብዙ ግፍ ተፈጽሟል። በወያኔም ዘመን ብዙ ሚሊዮን ህዝብ እንዲጠፋ ተደርጓል። በቅርቡም በእንግዲህ መቼስ ታሪክ ራሷን ትደግማለች። አንዳንድ ጊዜ መጥፎ ነገሮች ናቸው በታሪክ የሚደገሙት እና በድሬዳዋም ቤተክርስቲያን ተቃጥሏል። ሰዎች እዛ ውስጥ ካህናቶች ሁሉ እንዲቃጠሉ ተደርጓል። ይህ ያገዛዙ እንግዲህ አንዱ መጥፎ መልኩ እንዴት ያው ነገር እንዳልተለወጠ ቅድም ከጠቀሽው ጋር ተያያዥነት እንዳለ ነው እና አሁንም በዚህ በገጠሯ ኢትዮጵያ በዙሪያዋ ሲደረግ የነበረ ማፈናቀል አዲስ አበባ ዋና መናገሻዋ ከተማ ገብቷል። ዝሮ አሁን እዚህ ገብቷል። አሁን አዲስ አበባ እንግዲህና አዲስ አበባ ብቻም ብዙ ብሔረሰብ መኖሪያ የማንኛውም ኢትዮጵያዊ የሚኖርባት ባለቤቱም የኢትዮጵያ ህዝብ ሆነባት ነውና በዚህ የኔ ይገባኛል ጥያቄ ያተኮረው አማራውን በማፈናቀል ነውና እርግጥ ሌሎችም ችግር ደርሶባቸዋል ተብሏልና ይሄንን ሁኔታ ግን አገዛዙ ዝም ብሎ ይመለከተዋል እና እዚህ ደረጃ ከደረሰ ይሄ ደረጃ አዲስ አበባ ውስጥ እንዲህ አይነት ነገር መፈጸም ከጀመረ ቀጣው ምንድነው ማለት ነው? አሁን እንግዲህ ወደ ትንቢት ነው የምንሄደው። ያገዛዙን ባህሪ አይተናል። የወያኔን ፍልስፍና ይከተላል። ለሰው ደህንነት ግዳይ የለውም ኢትዮጵያ የሚለው ዝም ብሎ ሽፋን ነው፣ የማጭበርበሪያ እንትን ነው። ያሁን ህዝብ እየተፈናቀለ ግን አገዛዙ ምንም አይነት እርምጃዎች አልወሰደም። እና አሁን ያለንበት ወቅት ምንድን ነው? አሁን ይሄን ስንሰማ ይሄን ስናይ ወዴት እየሄደች ነው ኢትዮጵያ ምንላለን?
አዎ፣ ለዚህ ነው በጣም አሳሳቢ የሚያደርገው። አንዱም ይሄ አገዛዝ ምንም አላደረገም የሚለውን ነገር በተለይ ተንቀሳቃሽ አክቲቪስት ነን የሚለው የሚታገለው ኃይል ምሁሩ ተራው በየቀኑ ሲያርስ የሚውለውን ላለማለት ብዬ ነው። ግን በዚህ ጉዳይ ላይ ለምንንቀሳቀስ ሰዎች ይህን መመለስ አለብን። ለምንድን ነው የማያደርገው መንግስት አልመለሰም እንደዚህ የሚባለው? ያው አሁንም በአዘናጊው መንገድ መጓዝ ነው። አያደርግም አያደርግም። አዲስ አበባም እዚህ ፍጥጫ ላይ እንድትደርስ የተደረገው በፍላጎት ነው፣ የሚፈልጉት ነው። የሚፈለገው ነገር ለጎሰኞችና እንግዲህ እውነቱን በግልጽ መነጋገር አለብን። ይሄ በሸፋፍ ነው ምንድን ነው አለባብሰው ቢያርሱ ባረም ይመለሱ ነው። ለዚህ ነው ደጋግመን ቅድም ያልከው ታሪክ ራሱን የሚደግመው ለባብሰን ስለምንሄድ ነው። ትልቁ ጠንቅ ኢትዮጵያ ውስጥ ይሄ የሐሰት ትረካ ይሄ ፎልስሁድ ስለ ራስ ማንነት ስለ ኢትዮጵያ ማንነት የሐሰት ትረካው በውጮችም እየተደገፈ በወያኔ በትምህርት ቤት በተለያየ መንገድ እንዲሰራ ተደርጓል። ግን ምንድን ነው ይሄ ትረካ ራሱ ይሄ የሐሰት ትረካው? ከወያኔ ራሳቸው አረጋዊ በርሄ ያረቀቁት እንትን ላይ ራሳቸውን እንደሌላ አገር የሚቆጥሩ እና አጋጣሚው ስለተከፈተላቸው ለመበዝበዝ እና የራሳቸውን አገር መመስረት ከቻ የሚያስችላቸውን አቅም እስከገነቡ ድረስ ነው ሲሰሩ የቆዩት። መሰረታዊ አስተሳሰባቸው አንድ እኛ ሌላ ሀገር ነን፣ ሌላ ሀገር ሆነንም እንኳ እንደ ልባችን እንዳንኖር ያደረገን ኢትዮጵያዊነት ወደሚባለው ነገር የከተተን ይሄ አማራ የሚባል ህዝብና አማራ የሚባል አመለካከት፣ አስተያየት፣ ወይ ኦፍ ላይፍ፣ ማንነት በአጠቃላይ ከኢትዮጵያ ከሚለው ነገር ጋር ስለተያያዘባቸው እነዚህ ሁለት ቀንቆቻችን ናቸው። ራሳችንን እንደ ሀገር መመስረት፣ የትግራይን የበላይነት መመስረት፣ ወርቃማውን ህዝብ መመስረት ወዘተ። ይሄ ከኢንፌሪዮሪቲ ውስጣቸው ኢንፌሪዮሪቲ ስሜት ስላለው እነዚህ ይሄን ያነሳሱት ኃይሎች ይሄን ያነሳሳው ቡድን በውስጡ ይሄ እንግዲህ የህዝብ ላይሆን ይችላል። ይሄን ያነሳሳው አንድም ሰው ይሁን አስርም ሰው ይሁኑ ከውስጣዊ ኢንፌሪዮሪቲ ኮምፕሌክስ እኛ ትንሽ ነን፣ እኛን ምንትስ ነን፣ እኛን አማራ እንዲያድርጎን እንዲህ የሚል ከዚህ አይነት ፍልስፍና የሚነሱ ኃይሎች አሁን የሚደረገው አሁን አብይ የሚያደርጋቸው ተግባሮች ከዛ የተወለዱ ስለሆኑ ነው። እና ይሄንን ይዘው ነው የተነሱት። ይሄን ደግሞ ለማድረግ ይሄን ደካማ ስሜት እና ማንነታቸው ላይ ተስተካክለው እንዳይኖሩ አደረጉ ብለው ምክንያቱም ጠላት መፍጠር አለበት እና አማራው ነው ኢትዮጵያንም ጣሊያን ባዘጋጀው በዘጠኝ ክፍለ ሀገር ሰብስበ ማስቀመ በዘጠኝ ክልል ኢትዮጵያዊነትን አፍርሰህ ሆርን ኦፍ አፍሪካ ይሄን ሌላ ማን ይጋራል? ጊዜ ላለመውሰድ ነው ኦኤልኤፍ በኦሌት በኩል ደግሞ የተቀነቀነው የሚገርመው በዓለም ደረጃ እንኳን ኢትዮጵያ አፍሪካኖች ሌላ ጠዮች አይደለንም ወይም ሌሎችን ፈሪዎች አይደለንም። የአብዛኛው አይዲዮሎጂው የሚንቀሳቀስበት ሴንተሩ ፊር አይደለም እንደ አውሮፓኖች ዚኖፎቢያ አይደለም ፊር ኦፍ ዲ አደርስ እና የአሁን ቋንቋች ፊር ኦፍ ዲ አደርስ ጀርመን ሜድ እቃ ነው የምለው ነገር ጀርመኖች ባለው ያለውን ሁኔታ በሃይማኖት በምን ገቡ እናንተ እኮ እንዲህ ብትሆኑ እናንተ እኮ ሌላ ነበራችሁ እናንተ እኮ ኢትዮጵያዊነት ተጽዕኖ ተደርጎባችሁ ነው ብለው ካለው አገራዊ ሁኔታዎች ጋር በማያያዝ ኦኤልኤፍን ጸነሱ ማለት ነው። እነዚህም ሆኑ ሌሎች ጸረ ኢትዮጵያና ጸረ አንድነት እና አማራውን እንደ ጠላት አድርገው የተነሱ ንቅናቄዎች ውስጥ መሰረታቸው የማነስ ነው፣ የማጣት፣ የማነስ፣ ያለመሆን፣ የተበዳይነት፣ የቪክተም እንደዚህ አይነት ሰዎች ናቸው። ሰዎችም የሆኑ ቡድኖች የአገርን ኃይልና ንብረት በያዙበት ጊዜ ዲስትራክቲቭ የሚሆኑት ከነ ሞሶሎኒ በለው ከነ ሂትለር በለው በዓለም ላይ ከነበሩ አፋጭን ወሬ አውርተው ይሁን በሌላ መንገድ ጥፋትን ይሄ አሁን ይህኔ የባለቤትነት ራሱ ቃሉ የዚህ ምንጭ መሆኑን ያሳይሃል። ይሄ የኛ ነው፣ ይሄ እኔ ነው፣ ህፃን ልጅ ነው እንደዛ የሚለው የኔ ነው፣ ይሄ ያንቺ ነው፣ ይሄ አንተ ነው ከማጣት እና ያም ደግሞ በእውነት መሆን የለበትም። በእውነት ማጣት የለበትም። ፐርሰፕሽን ነው ማይንድ ሴት። እንደዛ ከሆነ እየበላ አገር እየገዛ አገር እያስተዳደረ አባቶቹ አያቶቹ ቅድመ አያቶቹ ሞተውላት ኢትዮጵያ ብለው ለኖሩት ኢትዮጵያዊነት ተጽዕኖ ነው፣ ለእኔ ሸክም ነው። ይሄ ኃይል ነው አሁንም ኢትዮጵያን የሚገዛው። ቅድም ያልካቸውንም ጥያቄዎች በአዲስ አበባ ላይ የሚያስነሳው ከዚህ መንፈስ ስለመጡ ነው፣ ከትንሽ መንፈስ። ይሄ ደግሞ የሚታረመው በሌላ የትምህርትና ልዩ ዘዴዎች እንጂ በእንትን አይደለም። በፖለቲሳይዝ አታደርገውም። ፖለቲሳይዝ ስታደርገው ነው ዮር ኦን ፐርሶናሊቲ የፐርሶናል ደፊሲት ወደ ሀገርና ወደ ፖለቲካል መልክ ስትሰጠው ችግር የሚሆነው። ለዚህ ነው የጎሳ ፖለቲካ ኢትዮጵያ ውስጥ እንኳን ኢትዮጵያ ውስጥ የትም ሀገር አይሰራም። መነሻው ደካማነት ነው። መነሻው እኔ በሳይኮሎጂ ኦፍ ኦፕሬሽን የሚባል ፍራንስ ፋነን በሳይኮሎጂ ኦፍ ኦፕሬሽን ብሎ አንድ ኢትዮጵያዊ ሶማሌ ሁሴን ቡልሃን የሚባል ሰው ጽፎ ነበር እና ሌላ ጊዜ በሰፊው ለህብረተሰባችን ልንወያይበትና ልንማማርበት የሚገባ ቴክስት ቡክ አድርጌው አዳፕት አድርጌው ነበረ ድሮ ዛሬ 20 ዓመት ገደማ እና ደ ሳይኮሎጂ ኦፍ ኦፕሬሽን ሁለት ኃይሎችን ይጠይቃል፣ ጨቋኝና ተጨቋኝ። ሰው ጨቋኝ ዝም ብሎ ሊጨቁን አይችልም በየትም ሀገር። ተጨቋኞች ሰትል በሆነ መንገድ ስውር በሆነ መንገድ ተባባሪ ካልሆኑ እዚህ ነው። ነሲክ ቢኮ ሁልጊዜ የምጠቅሰው ሰው ነው። ጠላትህ የሚያውቀው ትልቁ መሳሪያ የያዘው ትልቁ መሳሪያ ያንተ አእምሮ ነው፣ ያንተን አእምሮ እውን ማድረግ ነው የሚለው ለዚህ ነው። እና እነዚህ ያልካቸው አሁን የምናያቸው መፈናቀል፣ ሰው የአብይ አስተዳደር ፍልስፍና ፊሎዞፊ ሲል ምን ማለት ነው? ምንድን ነው የምንለው? ይህን ብሎ መጠየቅና ከምን ከእንደዚህ አይነት ከደካማ ጎን እና ከጸረ ኢትዮጵያዊነት የተነሱ ኃይሎች ዛሬ በየመንደሩ ኢትዮጵያን በሚያፈራርሱበት ጊዜ አብይ አልቻለም፣ አብይ ቢጭ ይፈልግ ነበር ምናምን። ይሄ አላማቸው ነው፣ አላማቸው ነው። ምንድን ነው የምንሆነው? ኢትዮጵያውያን ጥንቃቄ ያስፈልገናል። ይሄ ገባን። ይሄንን በቅንነት እና አእምሯቸው በመሰወሩ ምክንያት ይሄ ፕሮፓጋንዳ ቅድም ያልኩት በጀርመኖቹ የሚሆን በእንግሊዞቹ በአሜሪካኖቹ ይሄ የተጠለፈው እና ኢትዮጵያን እንደ የጎሳ ጭቆና ያለባት ሀገር ወዘተ አድርጎ ለማቅረብ የተሞከረው እና ያለፉት 30 ዓመት የሰሩት ስራ ትክክል አለመሆኑን ማሳየት የእኛ ፋንታ ነው። ይሄ ህዝብ ምክንያቱም አንዳንዱ አምኗል፣ እውነት ይመስለዋል። ከፋት ተጠቃሚም ሆኖ ሳይሆን እውነት ስለሚመስለው የራሱን ማንነት ስላላወቀ በሀሰት ስለተገነባ የአሜሪካን አፍሪካን አሜሪካን በባርነት ጊዜ ማለት ነው። ሄሬት ተማን የምትባል ታጋይ ከሰሜኑ ወደ ደቡቡ እየተመላለሰች የአንደርግራውንድ እንትን ነበረ፣ ነጻ ካወጣ ነበር በባርነት የተያዙ ግንባሪያዎች። እና በጣም ትልቅ ጀግና ሴት ነች፣ ባለ ታሪክ ነች። እየተመላለሰች ይህን ስታደርግ ቆይታ ነገሩ ሁሉ ካለቀ በኋላ ኢንተርቪው ስትደረግ ብዙ ሺህ ያላንዳች ድክመት አንድ ሰው ሳይያዝባት አንድ ሰው ሳይጎዳ ምንም ነገር ሳይደርስ ይህን ሁሉ ብዙ ሺህ ሰው ነጻ ወጣሽ ተብላ ስጠየቅ፣ አዎ ብዙ ሌላ ብዙ ሺዎችን ማውጣት ይችል ነበረ ስሌቭ መሆናቸውን ቢገነዘቡ ኖረዋለች። እና ያ ደረጃ ሊያደርሱ ነው የሚፈለገው የእኛም ሀገር ሰው ይላል ነው። ወደ መጥፎ ባይደረጎምም ባሪያ አጋዥ መጣልሽ ቢሏት መጇን ደበቀች ይላሉ። ምን ለማለት ነው? This is the psychology of oppression. ከተጨቆንክ በኋላ ከጨቋኝህ የሚለው ይህ ነገር ራሱ ይከብድሃል። እና አሁን ሰብኮንሽስሊ ነው ይሄን እንድትጠየቅ የምፈልገው ወደ ኮንሽስ አዌርነስ እንዲመጣ ብዬ ነው። ይሄንን ነው ብትካይህ ተቃዋሚውን በለው ነፃ እንዲያወጣቸው የሚፈልጉት የሚገዛቸው ኃይል ነው። በወያኔም ጊዜ እንደዛው ነበሩ። አሁንም በአብይ ጊዜ የሚጨቁናቸው ኃይል ከዛው ካልመጣ ከዛ ስለመጣ ብሎ ከክሬዲት የሚሰጥ ህዝብ ነው ከጨቋኙ ኃይል ስለመጣ። እና ይሄ ከየት መጣ ላልከው ነው ዝም ብሎ አይደለም። የዚህ ሁሉ የማንነት የአምሮ መስለብ በተለያየ መንገድ ህዝባችን ሲራብ ሲጠማ ማንነቱ ሲታጥ እየቆየ ሲሄድ በመንገድ ላይ ሲትገርፈው መንገድ ላይ ሰው ሲሞት አይ ስላልቻለኮ ነው ምንት ስላልሆነ ነው እየተባለ ኖርማላይዝ እየተደረገ ሲሄድ ባርነቱን ራሱ አጽድቆ ይኖራል። እና ለዚህ ነው እኛ ይሄንን የሐሰት ትረካ ቀድም እንዳልከው የአስራት ሚዲያም አለ ሞረሻ አለ አብን በተለይ ኢትዮጵያ ውስጥ ሊደገፍ የሚገባው ያንን ካውንተር የሚያደርግ የሐሰቱን ትረካ በእውነተኛ ትረካ በመተካት እነዚህም ደግሞ በኦኤልኤፍ ስር የተጠመዱና አእምሯቸውን የሳተ ወንድሞች በፖለቲካ መልክ ወይም ደግሞ በጠመንጃ አሁን እንደሚያደርጉት አይደለም ችግራቸው የሚፈታው ችግራቸው ውስጣዊ ነውና የራስ የውስጥ ጥያቄ እንጂ የፖለቲካ ጥያቄ አይደለም። እና ይሄንን ለማለት ነው ብዙ ነገሮች አፍታተን በግልጽ መነጋገር አለብን። ዶክተር አብይ ምን ብሎ ያውቃል በአገራዊ ጉዳይ ላይ ከዚህ ከገለባው ሌላ ከዚህ ብሎ አሁን እንደዚህ ነው እንፋቀር እንዋደድ ምናምን አይደለም። ፍቅር አይዋሽም፣ ፍቅር አያወናብድም። ፍቅር ማለት እኮ እግዚአብሔር ማለት ነው። እና ኢትዮጵያውያን ራሳችንን እንጠይቅ። በእያንዳንዳችን ውስጥ እግዚአብሔር የለም? በእያንዳንዳችን ውስጥ ፍቅር የለም? ሌላ ሰውን እንደዚህ በማምለክና ፐርሰናል ካልክ በመፍጠር የፈለገውን ቢያደርጉ ግድለም ዛሬ ይሄን ቢያፈርሱት ነገ ያሻሽላሉ ይያልን ዲዘርቭ እናደርጋለን ማለት ከራስ ማንነት ከፈጣሪያችሁ ጋራ ከራስ ትልቅነት ጋራ መጣላት ነው። የኛ እግዚአብሔር የለም እንዴ ለኢትዮጵያ? አብይን እግዚአብሔር አድርጎ ተከትሎ ለመሄድ ማሰብ ለመንፈስም ለስጋም ለምሁራዊ አስተሳሰብም ለታሪካዊ መጠየቅም የሚያሳስብ ጉዳይ ነው። እና እኔ ኢትዮጵያውያን በአጠቃላይ ንቁ ነው የምለው ከሰመመኑ የሚወራው ወሬ ሰመመን ላይ እንዲያውለን ነው። ከዚህ ሰመመን መንቃት አለብን። አማሮች ደግሞ በያላችሁበት ራሳችሁን ጠብቁ። አብይ አያድናችሁም። እየሄደ በአዲስ አበባ ላይ ትላንት የተደረገው ምንም ያለ ማወላወል ወንጀል፣ ትልቅ የሄድ ክራይም፣ የጥላቻ ወንጀል፣ የኤትኒክ ክሌንዚንግ ነው በህዝባችን ላይ የተደረገው። ይህን ዲቴሉን እያወራን እዛ ውስጥ አንቀመጥ ነው እንጂ መጥተው ማነው ኦሮሞኛ ተናጋሪ ማነው ይህን ሁሉ ትግላችን ይከታተላል። በየቀኑ የሚደረገው ሀገራችን ውስጥ ያለውን ትግል እናውቃለን። ተመርጠው የሚንድ እንደሚደረግም እናውቃለን። ስለዚህ በያለህበት ቦታ ራስህን መጠበቅ፣ የራስህን አቅም መገንባት፣ ማንነትህን አላስነካም ማለት አለበለዚያ ይገባኛል ዲዘርቭ አደርጋለሁ በባርነት መኖር እንደ ካልክ ምንም ችግር የለም። ሄሬተማ እንዳለችው ነው ነጻ ሊወጡ ያልቻሉት ያሉበትን ሁኔታ ስላልተገነዘቡ ነው። ስለዚህ ነጻ ያው የወጡ በአመራችን የምናቅ ሰዎች ኃላፊነት አለብን። ምንድነው ኃላፊነቱ? ይሄ የሚደረገው ነገር ለምን አላረገም? ለምን አደረገ? ለምን ከሌት እንዲሆነች? ለምን ከሌት ተሾመ? ምናምን የሚለው ድራማ ውስጥ ከተዋጥን የራሳችን የማዳን ሀገርን የማዳን ራስን የመከላከል ወደ ነጻነት የሚወስደንን መንገድ እንዳንጓዘው ያደርገናል። ከዛ እንቅፋት ይሆናል። ጠላትን አቀናል። ይሄ ሰው ኳስ ስትጭ ስንጫወት ጎል ኪፐር አለ፣ ያኛው ጎል፣ ይሄኛው ጎል፣ ህግ አለ። ምንድን ነው እዚያ ማስገባት የኔ ነው፣ አንተ ትሸነፋለህ፣ አንቺ ትሸነፊያለሽ ነው። ከዛ በኋላ ሜዳ ውስጥ ኳስን ትጫወታለህ እንጂ እሱን ስታስብ አትኖርም። ጨዋታውን ነው ለማስገባት፣ ለማሸነፍ፣ ለቆምክብ ለአላማህ ግቡን ለማምጣት ነው እንጂ አብይ እንደገና ደግሞ ሌላ 20 አመት ይሄን ያድርግልን። ወገኖቼ በውጭ የምትኖሩ በተለይ አሜሪካ ውስጥ የምንኖር የአሜሪካን መንግስት ኦፕንሊ እንደዚህ ህፃናት መንገድ ላይ ቤታቸው ፈርሶ በመኪና እየተገጩ እየሞቱ እናቶች እየሬፕ እየተደረጉ ህዝብ እየተገደለ በብዙ ሺ እየተፈናቀለ የዓለም የመፈናቀል መናኛ ሆና መናኸሪያ ሆና ሀገራችን የኛ ምን ከፍለው ግብር እኛ ምን እዚህ የሚኖር ኢትዮጵያዊ ይሄን መንግስት የአሜሪካን መንግስት ሌሎችን በያላችሁበት መጠየቅ ይኖርባችኋል። ሂማኒቴሪያን ጥያቄ እኮ ነው ራሳችንን ጠይቅ ምንለው ምን ቢሆን ነው ምንስ አይነት መንግስት ቢሆን ነው ግድለም ይሄ ያልፋል ይሄ ያልፋል አብያድነናል ወደፊት ይያለ የሚጓዝ እንሰሳ ካልሆነ በስተቀር እንዴት ሊና ያለው የሰው ልጅ የራሱን ሞት የራሱን መጎሳቆል የራሱን የበታችነት ይፈቅዳል? ቅድም እንዳልኩት ግን በሳይኮሎጂ ኦፍ ኦፕሬሽን ይፈቅዳል። ይህም ተተዋለ ይሄ ነው ተጨቋኝ ካለ ጨቋኝ ካለ ተጨቋኝ ተባባሪነት። ስለዚህ የአብይ መንግስትን በለው የወያኔ ነው ምን በለው ኢፒአርዴፍም ያው ናቸው በለው ሁሉም ዋጋ የለውም። ዋጋው ምንድነው? ይሄ ሪያሊቲ ለኢትዮጵያ ህዝብ አይጠቅምም መቀየር ያለበት ነው። በህዝባችንና በሀገራችን ላይ ወንጀል እየተፈጸመ ነው። ይሄንን ሀቅ ይዞ መቆም ይሄ ያንን ፎልስ ሁድ የተፈጠረውን የውሸት ትረካ የሐሰት ትረካ በር እንዲከፍት ያደርጋል። ውሸት ነው። በአማራው ላይ የተደረገው ፕሮፓጋንዳ ውሸት ነው፣ ሐሰት ነው። እስከዛሬ ስትማሩ የኖራችሁት ሐሰት ነው። ለዚህ ደግሞ ቅድም እንዳልኩት ተቋማችንን ማጠናከር፣ ሪሶርስ መስጠት፣ የውጭ ሀገር ሰዎች ይሄንን መንግስት እንዳይደግፉ ባስቸኳይ ባስቸኳይ የተገደሉትን በቡልዶዝ ቤት ሲበተን ባይናችን እያየን ምክንያቱም ሰፕተምበር ላይ አድርገውታል። ወጣቶች ሲታሰሩ ቡራዮ ላይ እናቶች ሬፕ ሲደረጉ የዛ ተከታታይ ነው። ምን ተሆኑ? ከአይሁዶች እንማር። ጀርመኖች እንደዚህ ነው ያደረጉት። ስለዚህ እኔ የማሳስበው ምንም ይሁን ምንም ራሳቸው ይከተናል። ራሱ ወንጀለኛ፣ ራሱ መሃሪ፣ ራሱ ፈራጅ፣ ራሱ የሆነ አስተዳደር ነፃ ያወጣኛል ካሉና ካደረጉ ደግሞ ደስታውን የመጀመሪያ ተደሳች እኔ ነኝ። እንደዛ አይነት ተአምር ካለ ግን እኔ አሁን ማየው ዛሬ ያለንበትን ሪያሊቲ ነው። ዛሬ ወገን እናት አባት ልጅ ህፃናት እየተራበ እየተጠማ እየተፈናቀለ እየተገደለ እየታሰረ እየታረዘ ይኖራል። የኢትዮጵያ በር ክፍት ሆኖ ዛሬ ኤርትራውያን ህፃናቶች ውጪ ወጥተው ሞቱ ሲባል እንሰማለን። ግን ኢትዮጵያውያን ግን ይሞታሉ። የጋሞ ሰዎች ናቸው ከአዲስ አበባ መንድ መጣው ከገዛ ሀገራቸው ሰርተው በበሉ አይደለም እንዴ በሌሊት ሬፕ እየተደረጉ እናቶች እና የተገደሉት በጨለማ ተገን። ሐሰት እና ድንቁርና አገራችንን ኢትዮጵያን እና ህዝቧን ወሯታል። ትልቁ መሳሪያችን እኛ ደግሞ ይሄንን ሐሰትና ድንቁርና በእውነትና በብርሃን መምራት አለብን መቀየር አለብን። እኔ ይሄ ነው ሌላ ምን ይደረጋል ብለህ ምን ይባላል ብዬ ነው። በእውነት አሰልቺ ነገር ነው። የሚጠየቅብን አዲስ ምዕራፍ ነው። በተግባር ነው። ፌስቡኩም ሚዲያውም ሁሉም አስፈላጊ ነው የምንሰራውን ስራና የምንፈልገውን ፕሮፓጋንዳ ለማሰራጨት። ዋናው ስራ ግን እሱ አይደለም። ቅድም ያልካቸው ሰዎች ሄደው እንደ ኮማሪ ቤት ከፍተው ሬጅስተር ሆነው ነው ቁጭ ያሉት ተቃዋሚ ተብለው። ከዛ በውሸት ፓርላማ ቤት ይሰጣቸዋል ቦታ ገብተው ሌላ አገዛዝ ነው የሚቀጥሉት ከቀጠለችም ኢትዮጵያ ዲስ ሜምበር ብሳቶን እንጂ ከህዝብ ወገን ሆነው እዚህም አብረው ተሰልፈው አያውቁም። እዚህም ህዝብን አስተባብረው አያውቁም። በየስብሰባው በዚሁ በቃላትና በሪቶሪክ ህዝቡን መንፈሱን ማወናበድና ማዘናጋት ነበር ሲሰሩ የነበረው። አሁንም እሱን ነው። ስለዚህ እግዚአብሔር ይመስገን መንገዱ ለኛ ለኢትዮጵያውያን አንድ ኢትዮጵያ አንድ ሀገር ለሚለው ህዝብ ኢትዮጵያ ሀገሬ ነች ለሚለው አማራው ወገኔ ነው በአማራነቴ በኢትዮጵያዊነቴ ስለተጠቃሁ ዛሬ ከዚህ መጠቃት ነገ ተነጎዳ ሳልል ሙሉ በሙሉ ታጥቄ አስታጥቄ በአምሮ በመሳሪያ በሀብት ራሴን ህልውና የሂማኒቴሪያን ጥያቄ ነው። ቤዚክ ጥያቄ ነው። እነዚህን የምትሉ በሙሉ እነዚህ ናቸው ያሉት መስመሮች። በዚህ ዙሪያ መሰለፍ ሰው ምንድነው የሚለው እንደዚህ ስንላቸው አንዳንድ ጊዜ አይ አሁን እኮ የዘር ፖለቲካ እኮ አይሏል ህግ እኮ እንደዚህ ዘርን ፖለቲካ የፈጠረ ሰው ነው ሰዎች ናቸው ኤትኒክ ፌዴራሊዝምን የፈጠሩ ሰዎች ናቸው እግዚአብሔር ጽፎ የላከው ነገር አይደለም እኛ ሰዎች አይደለንም እንዴ ሌላ ቅርጽ ሌላ ፍርአት መቀረጽ ማንችልም ሌላ አይነት የምንፈልገውን መፈጸም ማንችል ከሆነ ግንባርነት ይገባናል ማለት ነው ግን እኔ ኢትዮጵያዊ ነኝ የሚለው ሁሉ ከዚህ ከሰመመን እስከነቃ ድረስ እና አማራው ደግሞ ለራሱ ሌላ ጠባቂ የለውም እቤትህ ሌባ አንኳክቶ ሲመጣ ራስህን መመከት ያለብህ በያለህበት ለዚህ ነው የነአብንን አይነት አቋም ያላቸው ኢትዮጵያዊነትን ማዕከል ያደረጉ የአማራውን ችግር ለመታደግና ከአደጋ ለማዳን የሚነሱ ንቅናቄዎችን የኢትዮጵያ ህዝብ ነው ለነሱ ኃይልና ጉልበት ሊሆን የሚችለው ሪሶርሳቸው ማለት ነው ግብጽ አይሰጣቸውም ከዱባይ አይመጣላቸውም ከአሜሪካም ኤምባሲ አይመጣላቸውም ከጀርመንም አይመጣልንም ኃይላችን ህዝባችን ነው እንኳንስ ዛሬ ሁሉ ነገር ባለበት አድዋ ኔክስት ዊክ ምናከብረው በዓል ነው በአድዋ ጊዜም አሸንፈናል በራሱ ኃይል በሁለተኛውም ጦርነት አሸንፈናል በራሳችን ዓለም ክዶን ነበር ስለዚህ ሞኛ ነው አሜሪካኖች እኮ ከሱ ጋር ናቸው so what አሜሪካኖች ስትነግሯቸው ይገባቸዋል አሁን ግን የሚያስሱት አይ ሰው ዝም ብሎ እንደው ዝም ብሎ እንደ ንፋስ የሚጓዝ ነው እንዴ ኦኬ ከሱ ጋር እንሆናለን ነው እንጂ ቀን የሞቀ ቀን ዛሬ ነገ አይሉም ንጉሱንም ክደዋል ሌሎችንም ይክዳሉ ይሄ ያለ ነገር ነው የአሜሪካ ፎሬን ፖሊሲ እንትን ብለህ ጠንክረህ መገኘት ነው እና የእኔ ጥሪ እሱ ነው ለማለት ነው
በጣም ሰፊ በእውነቱ ዶክተር አባካንቺ ጋር ውይይት ደረሁ ለጊዜ የምጠቅሰው ነገር አለ የማይጠገም አድ ላይ ቁጭ ብሎ ሰው ምግብ አልቆ ተነሱ ሲባል ደማለት ነው በጣም አመሰግናለሁ አብራችሁቻችንም ይሄንን የሰከነ አስተሳሰብና ፍልስፍናችን አዘል ማብራሪያዎች የተረዱ ይመስለኛል አንድ ቁልፍ ጉዳይ ነበረን ይሄውም ምን ይደረግ ታዲያ ሞራኖቹስ ምን ያህል በተለይ በውጭ ሀገር ያለው ይሄም አት እየሰማህን ግፍ በጫንቃው ተሸክሞ እንደ ሰውነት እንደ ጨርቅ አድርጎ የሚዞረው ትውልድ ምን ያደረገ ነው ምን ይደረግ የሚል ጥያቄ ነበረኝ ግን አሁን ለሶስት ደቂቃ ነው የቀረው ስርጭታችን ለመዝጋት እና ሌሎች ምግዶችን በመጋበዝ አንቺም ተባባሪ ትሆናለሽ በማሰብ በዚህ መንት ማለት አለብን ማጠቃላለብን ከይቅርታ ጋር ከሰዓትና ከጊዜ ጥረት ምክንያት ነው በላይ ጊዜ እንገናኛለን እንደማሰለችን እርግጠኛ ነኝ እና አመሰግናለሁ በዚህ ባለመጮቻችን በሬዲዮ ንዝግጅ ክፍል በራሴ ስም እያመሰግንኩ በዚህ እንሰናበታለን ደህና ስለ ዶክተር አበባ
በጣም ሲሪስትልኝ እኔ ማመሰግናለሁ እንዳልከው ወደፊት የሚደረጉ ነገሮች አሁን ጥሪ ማደርገው አዲስ ምዕራፍ አዲስ ምግባር ላይ መገኘት አለብን በቀደም ባልናቸው አካባቢዎች አማራውን ማጠናከር የኢትዮጵያ ህዝብን ማጠናከር ሪሶርስ መፍጠር ሚዲያዎችን መፍጠር በውጭም ያለውን የትግሉን ሜዳ በኢትዮጵያዊነትን ማዕከል ባደረጉ ኃይሎች እንዲያዝ ማድረግ ከፍርሃትና ከዚህ ከሚያስረን ነገር ደግሞ ለመወጣት በየጊዜው በጣም በርካታ ናቸው ብዙ ኢትዮጵያውያን በእናንተ መድረክ ዶክተር ታየንም ሰማለው ዶክተር ተስፋዬ ደመላሽንም ሌሎችን በጣም በርካታ ኢትዮጵያውያኖች ወይዘሮ ይሃረር ወርቅንም ሰማ ብዙ ኢትዮጵያውያን እኛ የምንለው ኢትዮጵያን የሚመለከት ሀሳብ አላቸው ግን ደምቆና አይሎ እንዳይወጣ ያደረገውን ኃይል ለማውጣት እንትጋ ለማለት ነው እኔም በጣም ከፍተኛ ምስጋና ነው ያለኝ ለእናንተ እግዚአብሔር ይስጥልኝ አልሰለችም ግን ወደ ከንግግር አልፈን ወደ ተግባር መሄድ ያለብን ጊዜ ነው ለማለት ነው ዝም ካልን ሌሎች የደረሰባቸው እኛም ላይ እንዳይደርስ እኔ ደካማ ነኝ ደካማ ሰው ሁሉ እኔ ጠንካራ ሰው ነኝ ይበል በሚለው ነው የምደመድመው ደካማነትን ማወቅና መድከም ያለ ነገር ነው ግን ጠንካራ ነኝ ብሎ መነሳት ጠንካራ ያደርጋል ጠንካራ ነኝ ያሉ ጊዜ ይላሉ ዛመ መጻፍ ቅዱስ ያኔ መሳሪያውም ይመጣል መቆፈሪያውም ጦር ማድረግ ይቻላል፣ ማጭዱን ሰይፍ ማድረግ ይቻላል። ስለዚህ ይሄንን ሐሳብ ይዘን ጠንካራንን አማራውን እንታደጋለን፣ ኢትዮጵያ ደግሞ እንዳትፈርስ እናደርጋለን። ሌሎቹ እንደሚሉት ለናሙናና ለሪቶሪክ ሳይሆን እውነት ስለሆነ
ሰከንድ ቀርቶናል። እንግዲህ በይደናው ይለው ምለው ተናስተልይ በሰላም ጤንነት መልካም ጤንነት። እሺ ሰላም ሰላም ሰላም።